እሺ እንግዲህ ያው የሰንበት ትምህርታችን እንጀምራለን። ያው የዛሬ የሰንበት ትምህርታችን ስለ ፍጥረት ነው። ፍጥረት፣ ዘፍጥረት እና እንግዲህ ይሄ ዘፍጥረትን ደግሞ እንደ መሰረት አድርጎ ነው የሚያስቀምጥልን። ፍጥረት፣ ዘፍጥረት እንደ መሰረት ክፍል አንድ ይላል የዛሬ የስምንተኛ ትምህርታችን እና ስለ ፍጥረት የወዳሴ መዝሙራችን ላይ ያለውን ጌታ አምላኬ እንዴት እገረማለሁ፣ ሳስብ ሳለው የእጆችን ፍጥረት፣ ከዋክብትን ሳይ ነጎድጓድን ስሰማ፣ የአንተ ስልጣን በህዋ ውስጥ ታየኝ፣ ነፍሴ ለአንተ መዝሙር ታቀርባለች። ኃያል ግሩም ታላቅ አምላክ፣ ነፍሴ ለአንተ መዝሙር ታቀርባለች። ኃያል ግሩም ታላቅ አምላክ። የዚህ የፍጥረቶች ሁሉ አምላክና ባለቤት የሆነው ጌታ ይዘመርለት ይገባል እና ይህንን መዝሙር እንዘምራለን። በጌታ ክብር
ጌታ አምላኬ እንዴት ሳስብ ሳለው የእጆችን ስራ ከፍርትን ሳይ ነጎድጓድን ስሰማ ያንተን ስልጣን በሕያው ነፍሴ መዝሙር ታቀርባለች። ኃያል ግሩም ታላቅ አምላክ፣ ነፍሴ ለአንተ መዝሙር ታቀርባለች። ኃያል ግሩም ታላቅ ይዘውኝ ሲሄድ signs of evil, has answered all the misguided wonder.
Let her
like all get all my yard of love. The same as the God of the day. I'll get all I come love. The same
የምናያቸውንም የማናያቸውንም እየፈጠርክበትን የፍጥረት ታሪክ ልንማር በአሁን ሰዓት በፊትህ ቀርበናል። የዘላለም ንጉሥ እግዚአብሔር ሆይ እንሆ የቃልህን ምስጢር ትገልጽልን ዘንድ በኢየሱስ ክርስቶስ ያው ስም ትናገረን ዘንድ ጌታ ሆይ እንሆ በዚህ በፍጥረት ጌታ ሆይ ታሪክን ውስጥ አባት ሆይ እንሆ ለእኛ ጌታ ሆይ ልታስተምር የወደድከውን ነገር ታሪክ አጥንተን እንዳንቀር ነገር ግን ጌታ ኢየሱስ ክርስቶስ ሆይ በውስጣችን ለእኛ ልታስተምረን የምትፈልገውን ቃሉን ልኮ ፈወሳቸው ተብሎ ስለተጻፈ ልንፈወስበት የሚገባው ቦታይቱ ከአንተ ሆነ የምታውቅ አንተ ስለሆንክ በጌታ በኢየሱስ ክርስቶስ ያው ስም እንድትፈውሰን እንጸልያለን። ሰማን ስምህ ይባረክ። በጌታ በኢየሱስ ስም በውይይታችን መካከል ተገኝተህ ስለምታወያየን በቅድሚያ እናመሰግናለን። አባት ሆይ እኔ ጌታ ሆይ በማወያይበት ጊዜ በኢየሱስ ክርስቶስ ያው ስም ኢየሱስ ሆይ መንፈስ ቅዱስ ብቻ ይመራኝ አንተ ስለወደድክ አመሰግናለሁ። ጌታ በኢየሱስ ክርስቶስ ታሪክ ስም አሜን
አሜን።
እንግዲህ በድጋሚ እንደገናም የእግዚአብሔር አምላካችን ስም ይከበር ይሁን። ዛሬ እንግዲህ ያው ስለ ፍጥረት ነው የምንማረው። ለመሳሰቢያ የተሰጠን ጥቅስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ እና ካለሱ ምንም ነገር አልተፈጠረም ይላል። ማን እንደሆነ ደግሞ ያ ቃል ቁጥር 14 ላይ ደግሞ ስናይ ደግሞ ቃልም ስጋ ለብሶ መከራችን አደረ ይላል። ስለዚህ ያ ቃል የሆነው የነበረው እናም ስጋ የለበሰው ስጋ ከመልበሱ በፊት ደግሞ ከእግዚአብሔር ጋር የነበረው ከእግዚአብሔር ጋር መሆን ብቻ ሳይሆን ራሱ እግዚአብሔር ነበረ እና ከእግዚአብሔር ጋር የነበረው እግዚአብሔር የነበረው እኔና እናንተን ለማዳን ደግሞ ሰው የሆነው ኢየሱስ ክርስቶስ ነው ማለት ነው። እና ስለዚህ እንግዲህ ይሄ ፍጥረት ወይም ዘፍጥረት የተቀሩት የመጽሐፍ ቅዱስ ክፍሎች ሁሉ መሰረት ነው ማለት ነው። አንድ ቤት ካለ መሰረት እንደማይሰራ ሁሉ ሌላውን የመጽሐፍ ቅዱስ ክፍሎች ለማጥናት የግዴታ መጀመሪያ ዘፍጥረት ማለት እንግዲህ መጀመሪያ ማለት ነው እና የመጀመሪያው ነገር ሊታወቅ ይገባዋል ከየት እንደጀመረ እና ስለዚህ ይሄ ዘፍጥረት ወይም መጀመሪያ የሆነው የመጽሐፍ ቅዱሳችን ክፍል ለሌሎች ሁሉ የምንማራቸው ሁሉ መሰረት ነው ማለት ነው እና እዛ እንግዲህ ዘፍጥረት ውስጥ መለኮትንም እናያለን። በፍጥረት ሂደት ውስጥ ወይም ደግሞ ፍጥረት በሚካሄድበት ጊዜ መለኮትን እናያለን ማለት ነው እና ያው መለኮት ማለት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው እንግዲህ መለኮት አንድ ላይ ማለት ነው እና ስለዚህ ቅድም መታሰቢያ ጥቅሱ እንደነገረን እዛ ጋር ኢየሱስ ክርስቶስን እናያለን። ከተፈጠረው ነገር ሁሉ ከእርሱ አንዳች አልሆነም ካለ ዘፍጥረት ይቅርታ፣ ዮሐንስ ወንጌል ምዕራፍ 1 ከ3 ላይ ያለው አስቀድሞ ቃልም ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ የተፈጠረው ከተፈጠረ ሁሉ ከእርሱ አንዳች አልሆነም ካለ እንግዲህ ኢየሱስ ክርስቶስ በፍጥረት ስራ ውስጥ እንዳለ እዛ ጋር እናያለን። እንዲሁም ደግሞ ዕብራውያን 1:1 እና 2 ላይ ደግሞ እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ ነበር ይላል። በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረን ይላል። ስለዚህ አሁንም ኢየሱስ ክርስቶስ ፈጣሪ እንደሆነ እዛ ቦታ እናገኛለን ማለት ነው። እንዲሁም መንፈስ ቅዱስም ደግሞ ፈጣሪ መሆኑን በዘፍጥረት ምዕራፍ 1 ቁጥር 2 ላይ ምድር ምንድን ነበረች ነው የሚለው፣ ጨለማ ነበረች ቅርጽም የላትም ነበር ይላልና በውሆች ላይ መንፈስ ቅዱስ ይረብ ነበር ይላል። ወይም ደግሞ ይረብ ነበር ወይም ደግሞ ይሰፍ ነበር ይላል። ስለዚህ መንፈስ ቅዱስ በፍጥረት ስራ ውስጥ ዛጋ እናገኛለን ማለት ነው። እና እንግዲህ ፍጥረቶች ያው በስድስት ቀን ነው ያለቁት። በስድስተኛው ቀን የመጨረሻው ፍጥረት ሰው ነው የነበረው። እና ይሄ ሰው በሚፈጠርበት ጊዜ ደግሞ ራሱ መለኮትንም እዛ ቦታ እናያለን። እኔ ሰውን ልፍጠር አይልም። ኑ ዘፍጥረት ላይ ሰው እንዲፈጥር ሲል ዘፍጥረት ምዕራፍ 1 ከቁጥር 26 28 ድረስ እናነብ ሰውን እንፍጠር ነው እንጂ ሰውን ልፍጠር አላለም። ስለዚህ ሰውን እንፍጠር በመልካችን እንደ ምሳሌያችን ብሎ ሲል ስለምናገኝ እዛም ቦታ በዘፍጥረት ውስጥ እንግዲህ መለኮትን እያየን ነው ማለት ነው። እዛ ደግሞ ዘፍጥረት ውስጥ ሌላ ደግሞ የምናየው ሰንበትን እናያለን። ፍጥረት ሁሉ በስድስት ቀን ተጠናቆ በፍጥረት ምዕራፍ 1 ላይ ሲያልቅ በፍጥረት ምዕራፍ 2 ደግሞ የሚጀምረው ደግሞ ሰንበትን በማስተዋወቅ ነው የሚጀምረውና በፍጥረት ምዕራፍ 2 እንግዲህ እግዚአብሔር የሰራውን ስራ ሁሉ ሰርቶ መልካም ነው ካለ በኋላ ስድስተኛውን ቀን ሰባተኛውን ቀን ባረከው ቀደሰው ብሎ ይናገራልና ስለዚህ በዛ ፍጥረት ውስጥ ከስድስት ቀን በኋላ ሰባተኛውን ቀን ኃጢያትም ሳይገባ ነው። አሁን በዛሬ ጊዜ በኋላ ምናየዋለን ውዝግቡ የሰንበት ውዝግብ ነው እና ለእስራኤል ልጆች የተሰጠ ነው ይላል የሚሉ አሉ። ነገር ግን ለእስራኤል ልጆች ሳይሆን የተሰጠው ለሰው ነው፣ ገና ሰው ሲፈጠር ነው። እንደገናም ደግሞ ሌሎች ህጎች ሁሉ ከኃጢአት ውድቀት በኋላ ነው። ሰንበት ግን የተሰጠው ወይም የተፈጠረው ገና ኃጢአት ወደ ምድር ከመግባቱ በፊት ነው፣ ወይም ደግሞ ወደ ሰው ልጆች ኃጢአት ከመግባቱ በፊት ሰንበት ከኃጢአት በፊት የተሰጠ ነገር ነው። እንደገናም በኢሳይያስ ላይ ደግሞ ሄደን ስናነብ ደግሞ በምትመጣዋ እንደገና አዲሲቷ ሰማይና ምድር በአዲሲቷ ምድር ደግሞ እንደገና ሰንበት እንደሚቀጥል በየሰንበቱ እና በየወር መባቻው ወደፊት የምትሰግዳሉ ይላል። ስለዚህ ሰንበት የተጀመረው ከኃጢአት ውድቀት በፊት ነው። እንደገናም ደግሞ ሰንበት ደግሞ በላይኛውም ደግሞ በአዲሲቷም ምክንያቱም የተጀመረው ከኃጢአት ውድቀት በፊት ነው። በኋላም ኃጢአት በሌለበትም ሰንበት ይቀጥላል ማለት ነው። እና ስለዚህ ይሄንን ሰንበትን ያስተዋውቀናል ማለት ነው ይሄ ዘፍጥረት። ሌላው ደግሞ የክፋት ሁሉ ምንጭ የሆነውን ወይም ደግሞ የዲያብሎስ ወደ ሰው ውስጥ ደግሞ እንዴት እንደገባ በዘፍጥረት ምዕራፍ 3 ላይ ሔዋን ከሰይጣን ጋራ ውይይት አድርጋ እንዴት ወደ ውድቀት ውስጥ እንደገባች ወይም ደግሞ ክፋት ወደ ምድር እንዴት እንደገባ እዚሁ ዘፍጥረት ያሳየናል። እንዲሁም ደግሞ በዘፍጥረት ምዕራፍ 3 ቁጥር 15 ላይ ደግሞ ስናነብ ደግሞ የመዳንን ታሪክ እናያለን ወይም ደግሞ የመዳንን እቅድ እናያለን። ሰዎች እንግዲህ ተፈጠሩ። ከዛ በኋላ ከዘፍጥረት ምዕራፍ 1 ጀምሮ ዘፍጥረት ምዕራፍ 1 ፍጥረትን እናገኛለን። ዘፍጥረት ምዕራፍ 2 ሰንበትን ጀምርና እንደገና ስለ ፍጥረት በተለይ ስለ ሰው ያብራራ። ዘፍጥረት ምዕራፍ 3 ደግሞ ስንደርስ ደግሞ የሰውን ውድቀት ያሳያል። እና ዘፍጥረት ምዕራፍ 3 የሰውን ውድቀት ያሳይና ግን ከወደቀ በኋላ የሰው ልጅ ግን እርግማን ከመረገሙ በፊት ወይም ደግሞ ባለመታዘዝ የሚያገኘውን ውጤት እግዚአብሔር ከመናገሩ በፊት ግን አፉን የከፈተው እግዚአብሔር በመዳን እቅድ ነበረ ወይም ደግሞ በምህረት ነበረ። በፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ ማንነው አንተ የሚለው ዲያብሎስን ነበር ወይም ደግሞ በባ ውስጥ ተመስሎ የቀረበውን ዲያብሎስን አንተ የሚለው እሱ ነው። በአንተና በሴቲቱ ሴቲቱ ቤተክርስቲያንና በዲያብሎስና በቤተክርስቲያን መካከል በዘርህና በዘራው መካከል የዲያብሎስ ተከታዮች አሉ እንዲሁም ደግሞ የሴቲቱ ደግሞ ዘራ አለ። እና ስለዚህ በዘርህና በዘራው መካከል ጠላትነትን አደርጋለሁ። እርሱ አለ አሁን ደግሞ ወደ ክርስቶስ እሱ የሚለው እርሱ ራስህን ይቀጠቅጣል። አንተ የሚለው ደግሞ ዲያብሎስ ነው። አንተ ተረከዙን ተከታተል ይላል። ስለዚህ ገና እግዚአብሔር አምላክ ለሰሩት ቅጣታቸውን ከመናገሩ በፊት ያደረጉትን ነገር ከተነጋገሩ በኋላ እግዚአብሔር አፉን የከፈተው በምሕረት ነበር፣ በመዳን ነበር የከፈተው። እና ግን የመዳን እቅድ ግን የወጣው ጴጥሮስ ላይ እናገኛለን፣ ኤፌሶን ላይ እናገኛለን። የመዳን እቅድ ግን የወጣው ግን ዓለም ከመፈጠሩ እንደሆነ ዮሐንስም ይናገራል። ዓለም ከመፈጠሩ በፊት ታረደው በስሞቻቸው ተጻፉ ይላል። እንዲሁም ጴጥሮስም እንደዚህ ይናገራል። በብርና በወርቅ አልተገዛንም፣ ነገር ግን ዓለም ከመፈጠሩ በፊት በታረደው በክርስቶስ ኢየሱስ ደም ተዋጅተናል እና ይህንን እናውቅ ዘንድ በዘመኑ መጨረሻ ለእኛ ተገለጠ እያለ ይናገራል። ስለዚህ ምንድነው የሰው ልጅ እንደሚወድቅ አስቀድሞ እግዚአብሔር ስለሚያውቅ ኢየሱስ ክርስቶስ ለእኛ የታረደው ዓለም ከመፈጠሩ በፊት ነው። የሰው ልጆች ግን ልክ እንደወደቁ ያንን መጀመሪያውኑ ታቅዶ የተዘጋጀላቸውን ነገር ልክ እንደወደቁ ነበር ወደተናገራቸው እና እነሱ በዛ ሰዓት በውድቀት ሰዓት አወቁት እንጂ ከወደቁ በኋላ አወቁት እንጂ ግን እቅዱ ግን የተዘጋጀልን ግን ገና ዓለም ሳይፈጠር ነው። እና ይህንን እንግዲህ በዘፍጥረት ላይ እናገኛለን። መሆኑን ደግሞ የምናረጋግጠው ደግሞ አዳም ቅጠል አገልድሞ ሲሮጥ ሲሸሽ በነበረበት ጊዜ እግዚአብሔር አምላክ የበግ ለምድ አለበሰው ይላል። እና የበግ ለምድ እንግዲህ የሚለበሰው በግ ሲታረድ ነው፣ ለምድ ወይም ቆዳ የሚገኘው። ስለዚህ ጴጥሮስም እነ ጳውሎስም የተናገሩት ዓለም ሳይፈጠር፣ ዮሐንስም እንደዚሁ የተናገረው ዓለም ሳይፈጠር በታረደው በግ እንዳለው ዓለም ሳይፈጠር ስለታረደ ነው ያ ቆዳ የተገኘው ማለት ነው። እና ስለዚህ እንግዲህ የመዳናችን ሁኔታን እዛ ቦታ እናገኘዋለን ማለት ነው። ሌላው ደግሞ የምናገኘው የሰው ልጆች አንታዘዝም ብለው ባስቸገሩ ጊዜ እስከ ኖህ ዘመን ድረስ እግዚአብሔር ታግሶ በኖህ ዘመን ምድርን በውሃ እንዳጠፋ ያው በፍጥረት ከስድስት እስከ ዘጠኝ እናገኛለን። ሌላው ደግሞ የእግዚአብሔርን ቃል ኪዳን ነው የምናገኘው። ፍጥረትን ራሱ የሰው ልጆችን ፈጥሮ ምዕራፍ 1 ከቁጥር 26 እስከ 28 ስናነብ ቁጥር 28 ላይ ምንድን ነበር ያላቸው? ብዙ ተባዙ፣ ምድርን ሁሉ ሙላት ነበር ያለው። እና የሰው ልጆችንም ብዙ ተባዙ፣ ምድርን ሙላት ብሏል። የፈጠራቸውን እንስሳቶች ሁሉ ባርኳቸው፣ እነሱንም ብዙ ተባዙ፣ ምድርንም ብዙ ተባዙ ብሏቸዋል። እና ስለዚህ ቃል ኪዳን ነው ይሄ ብዙ ተባዙ የሚለው መባዛት የተቻለው ራሱ በእግዚአብሔር ቃል ኪዳን። የእግዚአብሔር ቃል ኪዳን ስለሆነ አለመባዛት አይቻልም ማለት ነው። አለመባዛት የሚቻለው የሰይጣን እቅድ ሲገባ ብቻ ነው። እሱም በኋላ እናየዋለን። እና ስለዚህ ይሄ ራሱ አንዱ የእግዚአብሔር ቃል ኪዳን ነበር ብዙ ተባዙ የሚለው። በፍጥረት ምዕራፍ 2 እንዲሁም ከ15-17 እናነብ ደግሞ እግዚአብሔር ያለውን ነው የሚያደርገው ሁሉ ጊዜ። ከዚህ በበላ ጊዜ ክፉና ደጉን ከሚያሳውቀው በበላ ጊዜ ሞትን ትሞታለህ ብሏል። በቃ እሱም ያለው ነገር ነው። ዘፍጥረት ምዕራፍ 9:9-17 ስናይም ደግሞ ያው ለኖህ የገባውን ኪዳን የውሃ ጥፋት ምድርን ካጠፋ በኋላ ድጋሚ ምድር በውሃ እንደማትጠፋ ቀስተ ደመና ለዛ ምልክት እንደሆነ እንደተቀመጠ እናያለን። በፍጥረት 15 ላይ ስናይ ደግሞ ከአብርሃም ጋር የገባውን ኪዳን እናያለን። ያው ከዋክብትን ሁሉ አሳይቶት አብርሃም በቃ እኔ አላዛር ሊወርሰኝ ነው ከአብራክ የተወለደ የለም እያለ ባለ ጊዜ ነገር ግን ከዋክብትን ሁሉ አሳየውና ይሄንን እስቲ ቁጠር አለው። መቁጠር እንደማይቻል ሁሉ ዘርህ እንደዚህ ይበዛል ብሎ እንዳለው እና እንዳለውም እግዚአብሔር ቃል ኪዳኑን ጠብቆ የአብርሃምን ዘር እንዳበዛ እኔ በጣም የሚገርመኝ የእግዚአብሔር ስራ አብርሃም አንድ ልጅ አላየም ገና አንድ ልጅ ሳያይ ገና የሱ ዘር ወደ ባዕድ ምድር እንደሚሄድ ዛም ምዕራፍ 15 ላይ ነበር በፍጥረት ላይ እናም ወደ ባዕድ አገር ሄዶ ለ400 ዓመት እንደሚገዛ ብቻ ተናግሮ አቆም እንደው እዛ ደግሞ ቃል ይገበለታል አብርሃም እዛ ከ400 ዓመት በኋላ ደግሞ ጩኸታቸውን ሰምቶ ከዛ ታድጓቸው መልሶ እንደገና ወደ ከነዓን እንደሚያመጣቸው ለአብርሃም አስቀድሞ የገባው ቃል ኪዳን ነበር ተፈጸመ የምናየውና የሚገርም አምላክ ነው እግዚአብሔር አምላክና እና አብርሃምንም ያው እናም ዘሩንም ሁሉ ተወርሳለህ ያለውን ምድር እግዚአብሔር ሲያወርስ ቃሉን ሲጠብቅ ነው የምናየው ሌላው የምናገኘው በዛ በዘፍጥረት ውስጥ የቋንቋን መለያየትና የህዝቦችን መለያየት እናያለን እሱ ያው በፍጥረት ምዕራፍ 10 እና 11 ላይ እናገኘዋለን ያው የሰው ልጆች እግዚአብሔርን አልታዘዘም ባሉት ጊዜና ከተማ ሰርተው ከዛ በጣም ትልቅ ሰርተው የራሳቸውን ዕውቅና ለማድረግ ታገሉ እንግዲህ ይሄ እንግዲህ ጎርፍም ቢመጣ ያወጣቸውም ማለት ነው ከዛ በፊት እግዚአብሔር በውሃ እንዳጠፋው ምድርን ቢያጠፋ እንግዲህ እነሱ ላይ ወጥተው ሊጠፉም ሊሆን ይችላል ያሰቡታሳ ግን እግዚአብሔር በስራቸው እግዚአብሔርን ላለመታዘዝ የሚያደርጉትን ጥረት በማየት ኑ እንውረድ ቋንቋቸውን እንደበላልቅ ብሎ እግዚአብሔር አምላክ እዛ ቋንቋቸው እንደደበላለቀ እናያለንና እዚህ ጋር ሁለት ነገር እናያለን አንደኛ የቋንቋ መደበላለቅና የሰዎች ያው የቋንቋ ልዩነት የዘርም ልዩነትንም አፍቷል ስለዚህ የሰዎች ዘራቸው የተለያየው ቋንቋቸው የተለያየው በዛች ጊዜ መሆኑን እንጂ ሰው ሁሉ ዮሐንስ ምዕራፍ 17 ላይ እንደሚናገረው ከአንድ ደም መጡ ነውና እንደገና እሱ ስለሚናገር ብቻ አይደለም አሁንም እያጠናን ያለነው የሁላችንም የሥጋ አባታችን አዳም ነው አዳም እና ሔዋን ናቸው ስለዚህ ሁላችንም ከአንድ አባትና ከአንድ እናት ነው የመጣነውና ግን የቋንቋችን መቀያየርና የዘራችን መቀያየር ወይም የዘራችን መከፋፈል ግን የመጣው ግን ከዛች ከባቤል ግንብ በኋላ ነበር በዘፍጥረት ምዕራፍ 11 ላይ ማለት ነው እና ስለዚህ እዛ ቦታ እንግዲህ ኑን ንውረድ ቋንቋቸውን እንደበላልቅ ሲል ስላሴንም እዛ ቦታ እናያለን ማለት ነው ወይም ደግሞ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስን በአንድ ላይ ፍጥረትንም ሲፈጥሩ እንዲሁም ደግሞ ቋንቋም ሲደበላለቅ ከአንድ በላይ የሆነ ቁጥርን እናያለን ማለት ነው ሌላው የምናየው ደግሞ እዛ ዘፍጥረት ውስጥ እንግዲህ የትውልድ ሐረግን ነው የምናየው የትውልድ ሐረግ እንግዲህ ዘፍጥረት ምዕራፍ 5 ከአዳም ጀምሮ እስከ ሴም ድረስ ያለውን የትውልድ ሐረግ ያስነብበናል ወይም ደግሞ ያሳውቀናል ምዕራፍ 11 ደግሞ ከሴም እስከ አብርሃም ድረስ ያለውን ያሳያል ስለዚህ ከአዳም እስከ አብርሃም ድረስ ያለውን የትውልድ ሐረግ እንግዲህ እዛው ዘፍጥረት ውስጥ እናያለን ባጭሩ ለማወቅ እንዴት አድርጌ አስቤዋለሁ በፍጥረት ምዕራፍ 5 ላይ እንግዲህ ያው አዳም እናያለን አዳም ሴትን የወለደው አዳም ሴትን የወለደው በ130 ዓመት ነበረ አዳም 930 ዓመት ኖሮ ሞቷል ሴት ደግሞ ሄኖስን ወልዷል ሄኖስን የወለደው በ105 ዓመት ነበረ አጠቃላይ ሴት የኖረው 912 ዓመት ኖሯል ሄኖስ ደግሞ በ90 ዓመቱ ቃይናንን ወለደ እሱ ደግሞ 905 ዓመት ኖሯል ቃይናን ደግሞ በ70 ዓመቱ መላልኤን ወልዷል እሱ ደግሞ 910 ዓመት ኖሮ ሞቷል መላልኤ ደግሞ ያሬድን ወልዷል ያሬድን የወለደው በ65 ዓመቱ ነው የሞተው በ895 ዓመቱ ሞቷል ያሬድ ደግሞ ሄኖክን ወልዷል ሄኖክን የወለደው በ162 ዓመቱ ነው አጠቃላይ ያሬድ እድሜ 962 ነበር ሄኖክ እንግዲህ የወለደው ማቱሳላን ነው ማቱሳላን የወለደው በ65 ዓመቱ ነው ሄኖክ በዚህ ምድር የኖረው 365 ዓመት ብቻ ነው የኖረው 365 ዓመት ከኖረ በኋላ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ አልተገኘም ይላል። ሄኖክ ሌሎቹ ሁሉ ሞታቸውን ይናገራል። ሄኖክ ብቻ ነው በ365 ዓመት በኋላ ከኖረ በኋላ በዚህ ምድር ሰዎች ሳይሆን የቀበሩት እሱ አካሄዱን ከእግዚአብሔር ጋር አድርጎ እንዳልተገኘ ወይም እግዚአብሔር እንደወሰደው ይናገራል። ከዛ ማቱሳላ ላሜህን ወለደ። ማቱሳላ ላሜህን ሲወልድ 187 ዓመቱ ነበረ። የሞተው ደግሞ 969 ከሁሉም ሰዎች ረጅም እድሜ የኖረው ማቱሳላ 969 ዓመት ነው የኖረው። እንግዲህ ይሄ ማቱሳላ ላሜህን ወልዶ ላሜህ ደግሞ 182 ዓመት ሲሆነው ኖህን ወለደ እና ይሄ ላሜህ የሞተው 777 ዓመቱ ላይ ሞተ። ኖህ ማለት ትርጓሜው በጣም ደስ ይላል። እግዚአብሔር በረገማት ምድር ከልፋታችንና ከጉልበታችን ድካም አሳረፈን ይላል። ኖህ ማለት ያ ነው ትርጓሜው ደስ ይላልና ከዛ እንግዲህ ኖህ ደግሞ በ500 ዓመቱ ነበር ሴምን ካምን ያፌትን የወለደው እና ይህ እንግዲህ ከነዚህ ሴም ካም ያፌት ትውልድ ደግሞ ያፌት ትውልድን ምዕራፍ 10 ላይ ከሁለት ካምስ እናገኛለን። እንዲሁም ደግሞ የካምን ትውልድ ወይም ደግሞ ሐረጉን ከ6 እስከ 20 ቁጥር ድረስ እዛው ምዕራፍ 10 ላይ እናገኛለን። እስከ ቁጥር 21 ድረስ እናገኛለን ማለት ነው። ከቁጥር 21 ጀምሮ ግን የሴም ትውልድን ይዘረዝርና አብርሃም ጋር ያደርሰናል እስከ ምዕራፍ 11 ስናይ። ስለዚህ አጠቃላይ እንግዲህ የዘር ሐረጋችንን የምናገኘው እስከ አብርሃም ድረስ ያለውን የዘር ሐረግ የምናገኘው በዘፍጥረት ምዕራፍ 5 እስከ ዘፍጥረት ምዕራፍ 11 ድረስ እናገኛለን ማለት ነው። ሌላው እዚሁ ዘፍጥረት ላይ የሚያሳውቀን ነገር ከዘር ሐረግ ቀጥሎ ደግሞ የእግዚአብሔርን የመፍጠር ኃይል እናያለን። የቃሉን ኃይል እናያለን። ዘፍጥረት ምዕራፍ 1 ላይ ቁጥር 3 ላይ ለምሳሌ ብናይ ምን ይሁን ያለ ብርሃን ይሁን አለ ከዛም ብርሃን ሆነ ይላልና ስለዚህ ቃሉ የመፍጠር ኃይል እንዳለው እናያለን ማለት ነው በዚህ በዘፍጥረት ውስጥ። ሌላው የእግዚአብሔርን ባህሪ እናያለን በዚህ በዘፍጥረት በአፈጣጠር ውስጥ የእግዚአብሔርን ባህሪውን እናያለን። እሱ ማቴዎስ 10:29 እና 30 ብናይ አንድ ድንቢጥ ሳይሆን ሁለት ድንቢጦች በአንድ ሳንቲም ይገዛሉ ይላል። የርካሽነታቸውን ምሳሌ ለማሳየት ነው እና እነሱ እንኳን ሁለት ድንቢጥ በአንድ ሳንቲም የሚገዙት እነዚህ ትንንሽ የሆኑት እንኳን ካለ እግዚአብሔር ፈቃድ አንዲቷን ማትወጭ እና ስለዚህ የራሳችሁ ጸጉር እንኳን የተቆጠረ ነው ይላል እና የእግዚአብሔር ባህሪ ምን አይነት ኬር የሚሰጥ ምን አይነት ለሁሉም ነገር ለፈጠራቸው ፍጥረቶች ሁሉ ጥንቃቄ የሚያደርግ ባህሪ እንዳለው እናያለን። ሌላ ያው ስለ ጋብቻ ነው የምናየው። ያው አዳምና ሔዋንን እንደፈጠረ ነው የምናየው በጋብቻ። አዳምና ሔዋንን ዝም ብሎ መፍጠር ብቻ ሳይሆን ፈጠራቸው ማለት ወንድና ሴት አድርጎ የፈጠረበት ምክንያት ጋብቻን ለማሳየት ነው። ጋብቻ ያው በኋላ እናየዋለን በወንድና በሴት መካከል ብቻ የሚፈጠር መሆኑን እንድናስተውል በዛ በዘፍጥረት ላይ ይነግረናል ማለት ነው። ሌላ መጋቢነትን ነው የሚነግረን እዛ ቦታ ላይ። መጋቢነታችን ለእግዚአብሔር ለፈጠረው ምድር ሁሉ ብንጠነቀቅ ጭምር ነው። ያው አዳምን ከፈጠረው በኋላ ምድርን ሁሉ ተንከባከባት ብሎ እንዳለው እናያለን። ሌላው እዛ ቦታ የምናየው የመጨረሻ ሀሳብ እንግዲህ በአዲስቷ ሰማይ እና በአዲስቷ ምድር እግዚአብሔር ምን እንደሚሆን የገባልን ቃል ኪዳን ነው። እኛ ያፈረስነውን ያቆሸሽነውን ኢየሱስ ክርስቶስ በደሙ አጥብቶ ከዛም እኛንም ምድርንም አዲስ አድርጎ በአዲስቷ ሰማይና በአዲስቷ ምድር እንደገና በደስታ እንደሚያኖረን እንግዲህ በፍጥረት ታሪክ እናያለን ማለት ነው። እና እንግዲህ የሰኞ በመጀመሪያ ይላል ያው በእግዚአብሔር እንግዲህ መፈጠራችንን ነው የምናየው እዚህ ጋ ማለት ነው የእሁዱ ክፍል ማለት ነው። ሰዎች እንግዲህ አይምሯቸው አርፈን እኔ ማን ነኝ ይላሉ፣ ለምን እዚህ ተቀመጥ ይላሉ፣ እንደገናም ደግሞ እንዴት ነው የተፈጠርኩት ከመጀመሪያውኑ፣ እኔ ማን ነኝ፣ ለምን እዚህ ስፍራ ለምን ተገኘው፣ መጀመሪያ ከየት ነው የመጣሁት የሚለው ነገር በሰው ውስጥ ሁሉ ጊዜ የሚኖር ጥያቄ ነው። እና ስለዚህ ነው ዘፍጥረትን ስናጠና እኛ በእግዚአብሔር መፈጠራችንን ሲነግረን ከዚህ ጥያቄ የምናርፈው እግዚአብሔርን በማመን ብቻ ነው ይሄን ጥያቄ መልስ የሚገኘው እንጂ የትኛውም ሳይኮሎጂስት ወይም ሳይኮሎጂስቱም ሆነ ወይም ፈላስፋውም ሆነ የትኛውም በአይምሮ ላይ ሰራለው ብሎ የሚያስበው የጥናት ክፍል ሰው ከየት እንደመጣ ያው ኢቮሉሽንን በኋላም ይነካካዋል እና እሱን ቢያቅ ግን መልስ አያገኝ ግራ የገባው ነው ኢቮሉሽን ራሱ። እና ይሄ ዳርዊን የተባለው ሰው ከዳርዊን በፊት ነው የመጣው፣ ግን ዳርዊን ደግሞ ያንን ተቀብሎ በጣም ያስተጋባ ሰው ነው ኢቮሉሽን ወይም ደግሞ ዘገምተኛ ለውጥ። እና ግን በዛ ውስጥ ግን ሰዎች ጥያቄያቸውን አያገኙ መልስ አያገኙ ጥያቄያቸውን መልስ አያገኙ። እና እንግዲህ እኛ ማን ነን? የእግዚአብሔር ልጆች ነን። ለምንድን ነው እኛ የተፈጠርነው? እዚህ ምድርም ያለነው ለምንድን ነው የሚለው ጳውሎስ አምባሳደር ነን የሚለው። እዚህ ምድርም እየተቀመጥን እኛ የእግዚአብሔር ልጆች ለአምባሳደርነት፣ እግዚአብሔርን ለመወከል፣ እግዚአብሔርን ለማሳየት፣ እንደውም ከእግዚአብሔር ጋር ታረቁ ብለን እንለምናለን ይላል ጳውሎስ በቆሮንቶስ ላይ ስናነብ። ስለዚህ እኛ ማንን? እኛ እግዚአብሔር ልጆች ነን፣ ተቀበሉት ሁሉ ስልጣን ሰጣቸው እግዚአብሔር ልጆች ተብለው ይጠሩ ዘንድ ይላል። ስለዚህ እኛ ማንን ለሚለው እግዚአብሔር ልጆች ነን። እጅግ ደስ የሚል ነገር ነው የእኛ ማንነት። እና እዚህ ምድር ያለነውም ለዛ ነው፣ የተፈጠር ነው የተገኘ ነው በእግዚአብሔር ነው። በቃ መልስ አለው መጽሐፋችን ማለት ነው። እና የሚገርመኝ የዚህ የኢቮሉሽን የሚባለው ነገር ሰዎች ራሳቸው ስለ ሞት ሲናገር ኢቮሉሽን ምንድን ነው የሚለው ሰዎች ሳይገኙ ሞት ነበረ ይላል። ራሱ የተምታታ ነው የኢቮሉሽን ነገር። እና ግን እግዚአብሔር ይመስገን እኛ ማንነታችንን በመጀመሪያ የሚለው ራሱ የመጽሐፍ ቅዱስ ክፍል እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ የሚለው ክፍል ራሱ ትንሽ ይመስላል እንጂ ግን በውስጡ በጣም ጥልቅ የሆነ ነገር የያዘ ነው፣ የሰዎችን ጥያቄ ሁሉ የሚመልስ ነው ማለት ነው። ወደ ሰኞ ሊሄድ የሰኞ የፍጥረት ቀናት ይላል። እና እንግዲህ እነዚህ ቀናቶች እነዚህ ኢቮሉሽኒስቶች እንደሚናገሩት አይነት ሳይሆን በቃ ሊትራል 1 2 3 ተብሎ የተፈጠረ ቀን ነው እንደሆነ ነው መጽሐፍ ቅዱሳችን የሚነግረን። እሱን ደግሞ የምናገኘው ያው በፍጥረት ምዕራፍ 1:3-5 ቀድምም እሱን ሀሳብ ብያለሁኝ። ብርሃን ይሁን ሲል ብርሃን ሆነ፣ መሸም ነጋም የመጀመሪያ ቀን ይለዋል። ስለዚህ እግዚአብሔር እያንዳንዱን ነገር ሲፈጥር የመጀመሪያ ቀን ነበረ፣ ሁለተኛ ቀን ነበረ፣ ሶስተኛ ቀን ነበረ እያለ ነው የሚናገረው። ያ 24 ሰዓት ነው እንጂ ኢቮሉሽኒስቶች እንደሚሉት የሆነ ሚሊየን ኢየርስ ምናምን አይደሉም። አንዱ ነገር ወይም አንድ ነገር ብቻ አይደለም ብዙ ጊዜ የሚፈጠረው። አሁን በመጀመሪያ ቀን ብርሃን የተፈጠረው አንድ ነገር ብቻ የተፈጠረው፣ ሁለተኛ ቀን ጠፈር ነው የተፈጠረው። እሺ፣ አንድ ነገር ነው የተፈጠረው። አንዳንድ እንደገናም ደግሞ የብስ ይሁን አለ የብስ ሆነ ከባህር ተለየ ከባህር ከተለየ በኋላ በዛ በየብሱ ላይ እንደገና የሚያበቅልበትን ቡቃያ ያወጣት እናያለን እና ስለዚህ አንድም ነገር ይፈጠር ሁለትም ነገር ይፈጠር በስድስተኛው ቀንም አሁን ለምሳሌ አራዊቶች ለቀራዊቶች እንደተፈጠሩት ሰውም ተፈጥሯል ሁለት ነገር እንደዚህ ከሁለት በላይ የሚተፈጠሩባቸው ቀናቶች አሉ ግን ዞሮ ዞሮ አንድም ይፈጠር ሁለትም ይፈጠር ግን አንድ ቀን ፈጥሮ ሲጨርስ የመጀመር አንድ ቀን ነበር ሁለተኛ ቀን ነበር ሶስተኛ ቀን ነበር እያለ ነው የሚናገረው ይሄ ነገር ይሄን ነገር እንደገና በሰንበት ዛፍ ላይ እንደገና እናገኘው በዘጸአት ምዕራፍ 20 ከ8 እስከ 11 ስናነብ ስለ ሰንበት ቀን ሲናገር ምንድነው የሚለው 6 ቀን ስራ ቀንን ይነግራል 6 ቀን አሁን ያሉን ለዚህ 4 ሰዓት ይሙሉ አንድ ቀናቶች 6 ቀን ስራ ተጓረን ሁሉ አድርግ 7ኛው ቀን ግን ይላል ስለዚህ 7 ቀን ብቻ እንዳሉ ይነግራናል 7ኛው ቀን ግን እግዚአብሔር አምላክ ሰንበት ነው አንተ ወንድ ልጅን ሴትችን ብሎህም ገረድህም ከፍትህም በደጆችም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ እና እግዚአብሔር ሰማይና ምድርን ባህርን ያለባቸውን ሰው በስድስት ቀን ፈጥሮ በሰባተኛው ቀን አርፏል ነገር ስለዚህ እዛ የሰንበትን ትእዛዝ ሲሰጥ እግዚአብሔር ራሱ ነው እንግዲህ ሰንበትን ትእዛዝ ታስር ከአስርቱ ትእዛዛት ውስጥ አንዱ ነው። አስርቱ ትእዛዛቶች ብቻ ናቸው በእግዚአብሔር ጣት የተጻፉት። እና ሌሎቹ ሁሉ ግን ሌሎቹ መጽሐፍ ክፍሎች ሁሉ ግን የእግዚአብሔር መንፈስ እየነዳቸው የእግዚአብሔር ሰዎች ነው የጻፉት። አስርቱ ትእዛዛት ግን በእግዚአብሔር ጣት የተጻፈ እሱ ብቻ ነው። እና በጣትም የተጻፈው ደግሞ በምን ላይ ነበር? በድንጋይ ላይ ነው የተጻፈው። እና ሌሎቹ የተጻፉት በብራና ወይም ደግሞ በዛን ጊዜ በነበረው መጻፊያ ነው የተጻፉት። ይሄ ግን በድንጋይ ለምንድን ነው የተጻፈው? ዘላለማዊ መሆኑን ለማሳየት እና የእግዚአብሔር ሕግ በድንጋይ ነው የተጻፈው። ዘላለማዊ ነው፣ በማይጠፋ ነገር ነው የተጻፈው፣ የተቀረጸ ነው እና ስለዚህ የማይጠፋ ዘላለማዊ መሆኑን ነው እና እዛ ላይ እንግዲህ ከህጎች ውስጥ አንዱ ሰንበት ነው እና አንደኛ ሰንበት ዘላለማዊ መሆኑን ያሳያል። ሁለተኛ ደግሞ በዛ በሰንበት ትእዛዙ ደግሞ ስለ ፍጥረት ይናገራል እና እሱ ፈጣሪ መሆኑን ይናገራል እና ይሄ ዘላለማዊ የሆነው ማንነቱን በዛ ቦታ ላይ እናገኛለን ማለት ነው። ወደ ማክሰኞ ስንሄድ ሰንበትና ፍጥረት ይላል እና አሁንም ያንኑ ነው የሚቀጥለው። እና እንግዲህ ይሄ ሰንበት ብዙ ችግር እየገጠመው ነው። ቀደም ብያለሁኝ በሃይማኖት ተቋማትም እንዲሁም ደግሞ ተማርን በሚሉ ደግሞ ዘመናዊነትን እናካሄዳለን በሚሉ በሁለቱም በኩል ነው፣ በግራም በቀኝም ነው እንግዲህ የገጠመው ችግር ማለት ነው። እና እንግዲህ ይሄ ነገር ሰንበትን አታክብሩ ብሎ በፊት ለፊት ሳይሆን የሚመጣው በተለያየ መልኩ ነው። ሰይጣን ያው ተደብቆ ነው ሔዋንንም ልካታሎ እንዳታሎ እንደጣላት በማታለል ነው የሚመጣው። የሥራ ለሥራ እንደታሰበ ተደርጎ ለሥራ የሚያመቸው በዓለም አቀፍ ሁሉ ቅዳሜ ቀን የሥራ ቀን ተደርጎ እንደሚወሰድ እንዲሁም ደግሞ በካላንደር ደግሞ ሰኞን የመጀመሪያ ቀን አድርጎ ሰው እንዲወስድ ካላንደሮችን ተጣጥቆ በማዘጋጀት ያው ሰኞ የመጀመሪያ ቀን ከሆነ እሁድ 7ኛ ቀን ይሆናል ማለት ነው። ቅዳሜ 6ኛ ቀን ይሆናልና 7ኛ ቀን እንዳይሆን በዛ ተደርጎ ይደረግበታል። ደግሞ ጳጳሱ ደግሞ በዚህ በአየር ለውጥ አሳቦ እንድና ያለው ሰንበትን ቀን የአይሁዶች ሰንበት ብሎ እንደጠራው እና ከዛም እንደገና ደግሞ ይሄንን ሙቀትን ለመከላከል ወይም ደግሞ ለማሻሻል አንድ ቀን እሱ መጀመሪያውኑ ቅዳሜን ወደ እሁድ የረፍት ቀን እሁድ መሆኑን ካቶሊክ እንደቀየረች በሌላ ምሳሌ ላይ እናገኛለን እና ያንን የቀየረውና የረፍት ቀን ብሎ ያለውን ነው እንግዲህ እንደገና በዚህ በረፍት ቀን ሰው ሁሉ ቢያርፍ ለዚህ ለአየር መዛባት ለሙቀቱ ጥቅም ሊሆን ስለሚችል ይሄንን ብናደርገው ያለ መልካም መስሎ እየተናገረ እንደሆነ ነገር ግን እኛ ግን ምስጢሩን የምናገን ሰዎች ግን እስካሁን እንደተነጋገርነው ሰንበት የፍጥረትን የምታሳውቅ ስለሆነች ፈጣሪን የምታሳይ ስለሆነች ከእሱ ጋራ የሚገዳደረው ዲያብሎስ በጳጳሱ በኩል ሆኖ ይህንንም እንደሚጋፋ ነው የምናየው። እና እንግዲህ ያው ስለ ሰንበት ያው እስካሁንም ብለናል። ያው ዘፍጥረት ምዕራፍ ሁለት ቅድም ተናግሬያለሁኝ። አንድ እስከ ሶስት ስናይ ይህንኑ ነው የምናየው። እግዚአብሔር ፍጥረትን ሁሉ ፈጥሮ ጨርሶ ከዛ በሰባተኛው ቀን ወደ ሰንበት ነው ማለት ነው የፈጠራቸውን ሰዎች ራሳቸው የመጀመሪያ ለሰዎች የመጀመሪያ ቀን ሰንበታቸው ነበር፣ ረፍታቸው ነበር ነው። ለእግዚአብሔር ሰባተኛው ቀን ነበር፣ ለሰዎች ደግሞ የመጀመሪያው ቀን ነበር ለአዳም ለሔዋን። ስለዚህ እኛ መጀመሪያ ቀናችን ወይም ደግሞ የእኛ ሁኔታ መጀመር ያለበት ኢየሱስን በማወቅ ኢየሱስን ሲያውቅ ነው ሰው ቀኑ የሚጀምረው ማለት ነው። ደግሞ እድሜው የሚጀምረው የሰው ኢየሱስን ያወቀ ቀን። ምክንያቱም አዳምና ሔዋን የጀመሩት ቀናቸውን በእረፍት ነው። እረፍት ደግሞ ኢየሱስ ኑ እናንተ ደካሞች ሸክም የከበዳቸው ወደ እኔ ኑ የማሳርፋቸዋለሁ አለ ኢየሱስ በማቴዎስ 11:28 እስከ 30። ስለዚህ እንግዲህ እረፍት እሱ ከሆነ ሰንበት ማለት ደግሞ እረፍት ከሆነ ሰዎች እንግዲህ ኖርን የምንለው ኢየሱስን ከማወቃችን በፊት ያለው እድሜያችን አይደለም። ኑሮ የምንጀምረው ህይወት የምንጀምረው ኢየሱስን ረፍትን የሆነውን ኢየሱስን ካወቅንበት ጊዜ ጀምሮ ነው የሰው ህይወት የምንጀምረው። ያው ዘፍጥረት ይቅርታ ዘጸአት 20 ላይም ያው ስለ ሰንበት እናገኛለን። ቅድም ተናግሬዋለሁኝ። ማርቆስ 2:27 ላይም ደግሞ እንግዲህ እነዚህ ፈሪሳውያኖች የህግ ባለቤት የሆነውን ኢየሱስን የሰንበት ባለቤት የሆነው ኢየሱስን እሱ ስለ ሰንበት ሊያስተምሩትም ይቃጣቸው ነበር እና ያኔ ርቧቸው እሸት በበሉ ጊዜ ነበር ደቀ መዛሙርቶቹ አንተ ደቀ መዛሙርት እንዴት እሸት በላሉ ብለው ኢየሱስን በተከታተሉት ጊዜ ነበር። አላነበባችሁም? ምን አልሰማችሁም? ምን ዳዊት ያልተገባውን በቤተ መቅደስ በተራበ ጊዜ ከብቶ እንደበላ እያለ ነገራቸው እና ከዛ ቁጥር 27 ላይ ምንድን ነበር ያላቸው? ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም ብሎ እንደውም 28 ላይ የሰው ልጅ ለሰንበት ጌታው ነው እዚህ ሰው ልጅ ራሱን ነው የሚለው እና እሱ እኮ የሰንበቱን ባለቤት ነው ሰንበቱንም የፈጠረ እሱ ነው እኔ ነኝ እያለ የነገራቸው እና እንግዲህ ሰንበት የተፈጠረው ለሰው ነው አለ። እዚህ ጋር ሰንበት የተፈጠረው ለአይሁድ ነው አለ። ሰንበት የተፈጠረው ለሰው ነው ካለ አንደኛ ቅድም ብያለሁ ሲጀመር ሰንበት የተፈጠረው ከኃጢአት ውድቀት በፊት ነው። እስራኤል እዛ የለም፣ አዳምና ሔዋን ብቻ ነው የነበሩት። ስለዚህ ለሰው ነው የተፈጠረው ሰንበት። እንደገና ኢየሱስ በማርቆስ ላይ ሲናገር ሰንበት ለእስራኤል ተፈጠረ አለ፣ ሰንበት ለሰው ተፈጠረ ነው ያለው። እና ሌላው ደግሞ ያው ራእይ ላይ ደግሞ የሶስቱ መላእክት መልእክት አስተላላፊዎች ነን። ስለዚህ የመጀመሪያው መልእክት ምንድን ነበር የሚለው? እግዚአብሔር ጥሩ ክብርንም ስጡት የሚፈርድባት ሰዓት መጣለችና ባህርንም በባህር ውስጥ ያሉትንም በየብስም ያለውን ሁሉ ለፈጠረ ለእርሱ ስገዱ ይላል። ስለዚህ አሁንም ስለ ፍጥረት ይናገራል እዛ ቦታ ማለት ነው። እና ስለ ፍጥረትና ስለ ሰንበት የተያያዘ ነው ማለት ነው። ስለ ፍጥረት ሲናገር ሰንበትን አያይዞ የሚነግረን ማለት ነው። እና ስለዚህ እንግዲህ ሰዎችም ሲፈጠሩ ተባርከዋል፣ እንስሳትም ሲፈጠሩ ተባርከዋል። ሰዎች ብዙ ተባዙ ተብለዋል፣ እንስሳቶችም ብዙ ተባዙ ተብለዋል። ከቀኖችም ደግሞ ከተፈጠሩት ቀኖች ደግሞ ሌሎቹ ቀኖች አልተባረኩም፣ ይቺ ሰንበት ቀን ብቻ ነው። ሰንበትን ቀን ባረከው ቀደሰውም ይላል እና አረፈበትም ይላል እና እግዚአብሔር ያረፈበት እግዚአብሔር የባረከው እግዚአብሔር የቀደሰው የሰንበት ቀን ብቻ ነበር ከሌሎች ቀኖች ሁሉ ማለት ነው። ወደ ሮቡ ስንሄድ ፍጥረትና ጋብቻ ይላል እና እንግዲህ ቅድም እንዳልነው ጋብቻ የተጀመረው በኤደን ገነት ነው ማለት ነው። ያው ሰዎች ሲፈጠሩ ወይም ደግሞ ሰው ሲፈጠር ያው በአዳም ስር ሆነች ሔዋን። ሰው ሲፈጠር እንግዲህ የተካሄደው ጋብቻ ነበር ማለት ነው ያደረገው እግዚአብሔር ነው። እንግዲህ አሁን በዘመናችን እንግዲህ ሁላችንም እጅግ ደስ የማንሰኝበት ይሄ የአንድ ጾታ ተመሳሳይ ጾታ ጋብቻ ነው ወንድ ከወንድ ጋር ወይም ሴት ከሴት ጋር የሚጋባውን ጋብቻ ነው እንግዲህ የሚያሳዝን የሆነውና በጣም የሚያሳዝነው ደግሞ መንግስት እንግዲህ ይሄንን ነገር ህጋዊ እንዳደረገው ብዙ ሴቶች ህጋዊ አድርገዋል ሁሉም አገራቶች ያደረጉ ይኖራሉ እና ግን እዚህ ጋር የሚያሳዝነው መንግስት የሚለውን ቤተክርስቲያናቶች ተፈጸማቸው ያሳዝናል። አሁን እንደምንሰማው ከሆነ ግን በቤተክርስቲያን ደረጃ ይሄንን ጋብቻ እንደሚያካሂዱ እየተሰማና እየታየ ነው። እና ስለዚህ እንግዲህ እግዚአብሔር ያቋቋመውን የወንድና የሴት ጋብቻ ይሄ መንግስት እንግዲህ በቤተክርስቲያን ውስጥ በመግባት ቤተክርስቲያን ማለት እንግዲህ የእግዚአብሔር ማደሪያ ከሆነ ወይም ደግሞ ቤተክርስቲያን እኛ ነን እኛ ተሰብስበን ቤተክርስቲያን እንሆናለን። እኛ ደግሞ እያንዳንዳችን ደግሞ እናንተ የእግዚአብሔር መቅደስ ናችሁ ይላል የመንፈሱ ማደሪያ ናችሁ አለ። ስለዚህ ሰው የእግዚአብሔር መንፈስ ማደሪያ እንዲሆን ከተፈጠረ ሰዎች ተሰብስበው እነዛ ደግሞ የእግዚአብሔር መንፈስ ማደሪያ እንዲሆን የተፈጠሩ ሲሰበሰቡ ቤተክርስቲያን እንዲሆን ከሆነ እንግዲህ እዚህ ጋር መንግስት ምንም ሊገባበት አይገባም። ነገር ግን በዚህ በጋብቻ አማካኝነት በተለይ መንግስት እንዴት የእግዚአብሔርን ህግ እየጣሰና እያበላሸ እንደሆነ እናያለን ማለት ነው። ስለዚህ ፍጥረት ራሱ ሲፈጠር ጋብቻ እንደነበረ ነው የምናየው ማለት ነው። እና ራሱ ደግሞ እኮ ቁጥር 28 ለዘፍጥረት 1 ላይ ምን ነበር ቅድም ለቃል ኪዳን ስለተናገረው ነበር ብዙ ተባቱ ምድርም ይሏት ጋር አሁን አንድ ጾታዊ ግን መጋባት ሆነ ወንድ ከወንድ ጋር ከተፈጠረ ከሆነ የሚጋባው ይሄንን ሊቆም ነው ማለት ነው መባታት አይቻልም። እና ስለዚህ ሰይጣን እያደረገ ያለው ምንድነው የእግዚአብሔር በረከት ይሆናል የእግዚአብሔር ቃል ኪዳን ይሆናል መባታትን ለማቆም የሚጥመው ይሄንን እያደረገ ያለው ማለት ነው። እና ያው ዘፍጥረት ላይ ያው እንግዲህ ያው እንድና ሴት አድርጎ ፈጠራቸው ይላል። እና ሌላ ደግሞ ምን ይሆናሉ ነው የሚለው አንድ ስጋ ይሆናሉ ነው የሚለው እና ሰውናትና አባቱ ይተዋል ከሚስቱም ጋር ይተባበራል አንድ ስጋ ይሆናሉ ይላልና ስለዚህ እንግዲህ እግዚአብሔር የፈጠረው አንድ ስጋ እንዲሆን ነው አዳምና ሔዋን የፈጠረው። ያው ሔዋን ራሱ ከአዳም ሴት ትባላለች አይደል ከወንድ ተገኝታለችና ሴት ትባላለች። ስለዚህ ሰዎች እንግዲህ ይሄንን አሁን የስላሴ አብ ወልድ መንፈስ ቅዱስ አንድ እንደሆነ አንድ አምላክ እንደሆነ የስላሴ ነጠብራቅ እኮ ነው ሰውም ተደርጎ የተፈጠረው ባልና ሚስት እንደገና አንድ እንዲሆን። አሁን ባልና ሚስት ብቻ ባልና ሚስት የሚባለው ነገር ደግሞ ወንድና ሴት ብቻ እንጂ አሁን ባልና ሚስት ተብሎ የሚጠራው ያው የተበላሸው አይደለም። እግዚአብሔር እንግዲህ ይሄን አንድ እንዲሆን ተፈጠረው ሰይጣን ደግሞ ያንን አበላሽቶ ወንድና ወንድ እንደዚህና ሴት ሲያጣምር አንድ መሆን አይቻልም ማለት ነው አንድ ስጋ መሆን አይቻልም ማለት እና ስለዚህ አንድነትን ለማጥፋት ነው ሁልጊዜ አንድነትን የሚያጠፋው ሰይጣንና እንዳይባዛ የሰው ልጅ እንዳይባዛ እንዲሁም ደግሞ አንድነት እንዳይኖር በረከትን እየነጠቀ ነው ማለት ነው በጋብቻ ውስጥ ማለት ነው። ሌላው ደግሞ አምስተኛው ትዕዛዝ ምንድነው? አባትና እናትህን አክብር ይላል። ስለዚህ ሰው አባትና እናት ይኖረው የሚችለው ወንድና ሴት ይጋባል። ስለዚህ አምስተኛው ትዕዛዝ ይጠፋ ነው ማለት ነው። አባትና እናት አክብር የሚባለው ነገርም የለም ማለት ነው። ልጅ የለም ወንድና ወንድ ሴትና ሴት ተጋባ። ሌላ የሐሙሱ ክፍል ፍጥረት ውድቀትና መስቀል ይላል። እነዚህ ነገሮች ሁሉ የተያይዘው ይመጡ ናቸው። ቀደም ሳነሳ ነበረ ሰው መጀመሪያ ተፈጠረ ከዛ በኋላ ምዕራፍ 3 ላይ ወደቀ እዛው ምዕራፍ 3 ላይ ቁጥር 15 ላይ በአንተና በፊቲቱ መካከል በዘርህና በዘራው መካከል ጠላትነት አደርጋለሁ አንተ አንተ ተረከዝን ተቀጠቀጣለህ እሱ ራስን ይቀጠቀጣል ብሎ ያለው ነገር እንደተጀመረ ነው። ስለዚህ እነዚህ የማይነጣጠሉ ነገሮች ናቸው ማለት ነው። ሰው ተፈጠረ ወደቀ ከዛ ወዲያውኑ ደህንነት እንደተዘጋጀለት ነው ማለት ነው። እና ግን ይሄንን ነገር ለማለያየት ሰይጣን በኢቮሉሽኒስት ወይም ደግሞ እነዚህ በዘገምተኛ ለውጦች የሚያደርገውን ነገርም እናያለን። ምንድነው አሁን እንግዲህ ሰዎች ሲወድቁ ኃጢአት እንዴት እንደገባ ይናገራል። ያው እስካሁን ብየዋለሁ አልደግመውም። ይሄንን ኃጢአት እንዴት እንደገባ ጳውሎስም ይናገራል ሮሜ ምዕራፍ 5 ቁጥር 12 ላይ በአንድ ሰው ምክንያት ኃጢአት ገባ ይላል። ኃጢአት ደግሞ ሞትን ይዞ ገባ እና እንዲሁም ሮሜ 6:23 ላይ የኃጢአት ደመወዝ ሞት ነው ይላል። የእግዚአብሔር ስጦታ ግን በጌታችን በክርስቶስ ኢየሱስ የዘላለም ሕይወት ነው ይላል። አሁን ይሄንን ነገር የሰው ልጆች እንዲያውቁ ስለማይፈልግ ሰይጣን ምንድነው የሚያደርገው በዚህ ኢቮሉሽኒስቶቹ የሚሉት ግን ከሚሊየን ዓመታት በፊት ሞት ነበረ። ምን ከመሆኑ በፊት ሰውነት ሰው መሆን ሳይገኝ በፊት እንግዲህ ሰውም እንግዲህ በአንድ ጊዜ ሰው ከመፈጠሩ ሊለን አይችልም ወይም ደግሞ ዘገምተኛ ለውጥ ለምን በፍጥረት ስለማያምን ሰው ራሱ በዘገምተኛ ለውጥ ስለሆነ እዚህ የደረሰ ሰው ለመሆን የቻለው ሰው መሆን ሳይቻል በፊት ወይም ደግሞ ሳይገኝ በፊት ከሚሊዮን ዓመታት በፊት ሞት ነበረ። ምኑ ነው የሞተው? ሳይገኝ እንዴት ይሞታል? በጣም እኮ ነው የሚገርመኝ። ይሄ ሳይንስ እኮ እንዴት እንደሚጋጭ ከራሱ ጋራ። ሳይገኝ ሞተ ይላል፣ ግን የተገኘ ነገር ነው መሞት የሚችል፣ ያልተገኘ ነገር በምን ላይ ሆኖ ነው የሚሆነ? ግን ይሄንን የሚያደርግበት ምክንያቱ ምንድን ነው? የኃጢአት ደመወዝ ሞት መሆኑን የሰው ልጅ እንዳያውቅ፣ ከዛም እንደገና ደግሞ ለዛ ለኃጢአቱ ደግሞ መድኃኒት ሊሆነው ኢየሱስ ክርስቶስ ለእሱ እንደሞተለት ሰው እንዲያውቅ አይፈልግም ሰይጣን። እሷ ናት ቁልፍ ነገር። ሰው ኃጢአትን መስራት እንዲያቆም አይፈልግም። ኃጢአት ሞትን እንዳመጣበት እንዲያውቅ አይፈልግም። እንዲሁም ደግሞ በኃጢአት ውስጥ ደግሞ በቃ ተስፋ ቆርጦ እንዲቀር ነው የሚፈልገው እንጂ ኢየሱስ ክርስቶስ ለሱ ህይወቱ እንደሆነ እንዲያውቅ አይፈልግም። እና ግን እግዚአብሔር ይመስገን እኛ ይህንን ምስጢር እናውቅ ዘንድ ፍጥረት፣ ውድቀትና መስቀል ግን የማይለያዩ ነገሮች እንደሆኑ እናውቅ ዘንድ እግዚአብሔር ረድቶናል ማለት ነው። እና እንግዲህ ሰንበት ትምህርታችን እዚህ ጋር እንጨርሳለን። ተጨማሪ ሀሳብ እና ጥያቄ ካላችሁ እንግዲህ አምጡ ማለት ነው።
ሄሎ ሄሎ።
እሺ
ሰው ቤት
ነው
ቅድም ስትናገሪ የሰንበት ቀን የፍጥረትን ታሪክ ስትናገሪ አስታውሼ የማላውቀው ነገር ወደ አእምሮ የመጣ እግዚአብሔር ይባርክሽ ለምሳሌ ያለ ሰዎች እግዚአብሔር ሰንበትን እንዲጠብቁ ስድስት ቀን ስራችን ስሩ ስል ሰው ልጅ አንድ አመት አንድ ቀን እንደ 1000 አመት ከተባለ ሰው 6000 አመት አይኖርም። ሰው 6000 አመት አይኖርም። አንድ ሰው ሂስኬል አይደለም ዘውልቁ ምዕራፍ 15ን ስናነብ ከቁጥር 22 ጀምሮ አንድ ግለሰብ እንጨት ለመልቀም ወጥቶ ነበር በሰንበት ቀን። ይሄ ከስድስት ዓመት በኋላ አይደለም በሰንበት እንጨት ለመልቀም የወጣው። ምክንያቱም እስካሁን የሚታወቀው 1000 ዓመት የኖረ ሰው የለም። እና ይሄ ትልቅ የሆነ ብርሃን ነው በእውነት። እግዚአብሔር ባንቺ በኩል አንዱ ሶስት ቃላቶችን ነው ስትናገሩ የአእምሮ ውስጥ ይሄ ነገር መጣ። በተለይም አድቬንቲስቶች ምናልባት ሌላ ሰው ሲናገር እንደ እውነት ነው እንደ ይሄ ነገር አንድ ቀን የተባለው አንዱ ቀን 1000 ዓመት ነው የሚባለው የሚል ጥርጣሬ ለሰው እንዳይኖር የሚያደርግ አስተሳሰብ ነው። ምክንያቱም በመጽሐፍ ቅዱስ የምንከተል ከሆነ መጽሐፍ ቅዱስ 1000 ዓመት የኖረ ሰው ባማነበት ስለዚህ 6 ቀን ስሩ ስል 6000 ዓመት ስሩ ከዛ 7ኛው እሺ ይረፉ ማለት ሳይሆን የተለያዩ ምሳሌዎች አሉ በመጽሐፍ ቅዱስ 6 ቀን ማለት 24 ሰዓት እንደሆነ ከፀሐይ ግባት እስከ ፀሐይ ግባት እንደሆነ የሚያሳዩ የተለያዩ ምሳሌዎች አሉ ለማለት ነው። እግዚአብሔር ይባርክ።
አሜን። እግዚአብሔር ይባርክ። ሌላ ሀሳብ ያለው ጥያቄ?
አይም ትንሽ ለመጨመር ነው። በጣም ተብራርቷል። እዚህ ላይ ተጨማሪ የተናገረው ስለዚህ ወደ ልቤ የገባው የመጀመሪያ ፍጥረት ብቻ ሳይሆን ክርስቶስ ሲመጣ ሁሉንም በቅጽበት ይለውጣል የሚለው ሐሳብ ደግሞ አለ። ያ ብዙ አመታት የሚፈጅ ሳይሆን በቅጽበት ነው የሚለውጣቸው። በሞት ተዘግቶ የነበሩትን ስለውጣቸው በህይወት ደግሞ ቆሞችን የሚጠብቁ የነበሩትን የሚቀይራቸው አዲስ ፍጥረት የሚያረጋቸው ብዙ ዘመናትን እየወሰደ ሳይሆን በአይን ቅጽበት ነው ብሎ የሚናገረው። ለዚህ ያንን የሚያረግ ከሆነ የመጀመሪያው ፍጥረት ቢሊየን ዓመት የሚፈጅበት ምክንያት ምንድነው ብለው የሚናገሩ ነው። ለተጨማሪው ነው በጣም የሚገርም ነው። ግን ራሱ የሳይንሱ ነገር ራሱ ይጋጫል። በዛ ሐሳብ ሲኬድ ቀጥሎ ካሉ ሐሳቦች ጋር አሁን አንቺም ካልሽው ክዳኔም ካለው ጋር በጣም ነው የሚጋጨው። እናቱም በሰንበት ቀን ለሰሩ ሲሄዱ ማናም አለማግኘታቸው 6 ቀን ስሩ 7ኛው ቀን ረፍት የሚባለውም ሰው ለአንድ ሰው ብዙ አመታት ለሚኖር ሰው የሚባል ነገር አይደለም። ያ ሊትራል መሆኑ ነው የሚናገረው። አንድ ቀን 2 ቀን 3 ቀን አሁን እንደምናየው በ24 ሰዓት ውስጥ የሚያልቅ መሆኑ በትክክል እናገራለንና አንዳንድ ጊዜ የሳይንስ ነገር በጣም ያወቀ ይመስልና የበለጠ ወደ ሞኝነት የሚጋብዝ ሁኔታ ነው ያለው። እግዚአብሔር እናመሰግናለን። ባለበት ሁኔታ የእግዚአብሔርን ታላቅነት ኃያልነት ልንቀበለው ይገባናል። ግን ወንጌል በሞኝነት ለሚቀበሉት ነው። የሚመራመሩትም ሞረሳውን ያወቁት ወደ ሞኝነት ነው የሄዱት።
ና እግዚአብሔር ይባርክ። እንደውም አሁን አንተ ባልከው ላይ ቆይ አርቲክል ላይ እንደውም እነዚህ በአይምሯቸው የእግዚአብሔርን ነገር ለማወቅ በጣም የሚፈልጉ ሰዎች ሳይንስንና ፍጥረትን ማነው ሳይንስንና ራእይን ወይም መገለጥን ፍጥረትን ሳይሆን ሳይንስንና መገለጥን በአይምሯቸው በእነሱ በተሰጣቸው ውስን በሆነ በሰባዊ አይምሯቸው ሊደርሱበት ይታገላሉ እና ያንን ግን ማድረስ አይችሉም። ለምን? እግዚአብሔር እኛ ከምናስበው እግዚአብሔር ፍጥረት እኛ ከምናስበው አደራረጉ ፍጥረቱም ሆነ የጆቹ ስራ የያረጋቸው ነገር ሁሉ እኛ አይምሮ ሊደርስበት ከሚችለው በላይ ነው። እና የኛ አይምሮ ግን ለማወቅ የሚችለው የተፈጠረውን ያየውን ነገር አይቶ ብቻ ነው ማወቅ የሚችለው። እና የዚህን ጊዜ በቃ መጽሐፍ ቅዱስን በቃ ምንም የማይጠቅም አድርገው ውድቅ ያደርጋሉ ሰዎች። ወደዛ ነው የሚደርሱት ግን መጽሐፍ ቅዱስ ግን የሚታወቀው ግን በስብከት ሞኝነት ያስባሉና ራስን ዝቅ በማድረግ ነው እንጂ እግዚአብሔርን መርምረን ለማወቅ እንደርስ እና ስንፈልግ ዕውቀቱ ጋር ሳይሆን ምን ደርሰው ስለማይችል አይምሯችን አለ ያንን መካድ እንጀምራለን። ዲናይ ማድረግ እንጀምራለንና ስለዚህ የእግዚአብሔር ነገር የሚታወቀው በዝቅታ ነውና እግዚአብሔር ይመስገን። ሌላ ሐሳብ ያለው ወይ?
ትንሽ ሀሳብ አምናለሁ። እግዚአብሔር ይባርክሽ። በእውነት ብትንትን አድርገሽ ነው እያብራራሹ። የእግዚአብሔር መንፈስ ነው የከሰው አይደለም። እና እግዚአብሔርን አመሰግነዋለሁ እንደዚህ አይነት ማብራራት ሲገኝ ለኛ። እና ወደ ሰንበት ትምህርቱ ከመግባትሽ በፊት ስትናገረው ስትናገሪ በነበረው ሐሳብ ውስጥ የሰው ልጅ ፍላጎት ለምን ከየት መጣ ለምን ተፈጠረ በጭጭት የሚል ፍልስፍ ጥያቄ በሰው ልጅ ህይወት ውስጥ እንደሚመላለስ ተናግረሻል። እውነት ነው። እግዚአብሔር ከፈጠራቸው ፍጥረታቶች ሁሉ የበላይ የመሆናችንን ጉዳይ በዚህ ነው። ሌሎች ፍጥረታቶች ይሄንን አያውቁም። ሁሉም ፍጥረታቶች ከየት እንደተፈጠሩም አያውቁም። በቃ መኖር ብቻ ነው። መኖር ብቻ ነው። ሰው ግን በእግዚአብሔር አምሳልና በትልቅ አእምሮ ልዩ ተደርገን ከመፈጠራችን የተነሳ ይሄ ጥያቄ በሰው ውስጥ አለ። እንዴት በትልቅ ትልቅ ቦታ የተሰጠን ፍጥረታቶች እንደሆነ ልናስብ ሲገባን ሰይጣንስ ምን አጥቶ ነው በሰማይ የመላእክት አለቃ ነበረ? ሁሉም ነገር ያለው እግዚአብሔርን ራሱ መሆን ፈልጋለሁ የሚል ነገር በውስጡ በተፈጠረ ጊዜ ጦርነት እኮ ነው። ለዛውም እኮ እንደው ምልስ የሚል ሳይሆን እስከ እንደተዋክቶ አሸንፎ እስከ መውሰድ አይነት አመለካከት በውስጡ ተፈጠረ። ከየት ቢባል ማን መልሰው ነው ይሄ? እና ከዛ ወደ ምድር ወደቀ። ወድቆ አላረፈም። እግዚአብሔር እኛ እኮ የተፈጠርንለት አላማ እኮ በጣም ያለምንም ልፋት ሁሉን ነገር አመት ይሄ የተፈጠረውን እንደውም የእኛ ስራ ምንድን ነው የነበረው? ከየት ነው የመጣነው? እግዚአብሔር ፈጠረን። ሰው የፈጠረን ለምንድን ነው? በምድር ስለተፈጠሩ ስለ እጽዋት፣ ስለ እንስሳት ተነግሮ የማያውቀውን ይሄንን እያየን የእግዚአብሔርን ድንቅ ስራ እያየን እያወደስን እያመለክን ሳንለፋ ደግሞ የምንበላ የምንጠጣ ነገር ሁሉ በተዘጋጀልን ነገር ይህን ሆይ ብለን ለዘላለም እንድንኖር ነበር የተፈጠር ነው። እና ያ የመጣው ሰይጣን ሹክ ባለ ሰዓት ይሄ ሁሉ ተገላብጦሽ ሆነብን። አሁንስ ቢሆን ሰይጣንንም ወዲያው እኛን ኃጢአትንም ሁሉ ነገር ወዲያው ድምጥማጡን አጥፍቶ እግዚአብሔር እንደገና ሌላ ነገር መፍጠር የሚችል አምላክ ሆኖ ሳለ ማንነቱን እንድናረጋግጥ ዝም አለ በትዕግስት። እንግዲህ ሳናው ከገባንበት ነገር ደግሞ እንደገና አይተን አውቀን አሰላስለን እንድንመለስ ሰፊ እድል እንደገና ሰጠን። እኔ እጥርጥር እያለሁ መጨረሻውን እንደው የእኛን መጨረሻ እንትን ለማለት ብዬ ነው። እና አይናችን አሁን እያየ ነው ያለ ሰይጣን እግዚአብሔር ፈጥሮ እንድንኖርበት የፈጠረን የእግዚአብሔር ሀሳብ ነው ወይስ ሰይጣን ሹክ ባለ መንገድ የምንሄድበት መንገድ ነው? ለራሳችን ዝም ብለን እንደው መዳኑ እንኳ ባይኖር የደህንነት ነገር እንኳን ባይኖር እኛን የሚያሳርፈን የትኛው ነው ብንል እኮ እርስ በርሳችን ራሳችን የምንፈርደው ጉዳይ ነው ሆኖ ያለው። እና በእውነት አሁንም ቢሆን እግዚአብሔር ፈጠረን እንድናመልከው ለዘላለም፣ ያን ስናበላሽ እንደገና ዳግም እድል ሰጠን። እያየሁና ራሳችሁ ፍረዱ የሰይጣንና የኔን ስራ ብሎ ነው ይህንን ጊዜ የሰጠንና እያየን ምንም የሰይጣን አሰራር ለአንድ ደቂቃ አሁንም በጸጋው ባሸፍነ ኖሮ ለአንድ ደቂቃ የማያኖረን እንደሆነ እያየን ነው ያለ። ስለዚህ አሁንም ቢሆን ይሄንን ማንነታችንን የተበላሸውን እንደገና በትዕግስት እየተጠባበቀ ላለው አምላካችን በእውነት አሁንም ራሳችንን አስተካክለን ይሄንን ምርጫ ከማስተካከል ውጪ ያለው ሞኝነት ከዚህ የበለጠ ሞኝነት የለም። እና በእውነት የተሰጠን እድል በአግባቡ ተጠቅመን እያየን እየሰማን እያወቅን ሳናውቅ አይደለም እራሳችንን እንዳናጠፋ በእውነት ያወቅነው ለመዳን እንዲያበቃን እግዚአብሔር ይርዳን። ይሄ ለማንም ይሄ መመራመርን የሚጠይቅ ነገር አይደለም። ትልቅ ትምህርትን የሚጠይቅ ነገር አይደለም። ሁሉም ሰው አይቶ የሚፈርደው ጉዳይ ነው እና ከዚህ ፍርድ እንድናመልጥ እግዚአብሔር ይርዳን። የበራልን ብርሃን ከኛ አልፎ ለሌላም እንዲተርፍ ይሄንን በእውነት የመጨረሻውን መንገድ በትክክል እንድንጠቀም እግዚአብሔር ይርዳን።
አሜን አሜን። እግዚአብሔር ይባርክሽ። ሌላ ሀሳብ ያለው ጥያቄ?
እሺ፣ ጥያቄ አለኝ።
እሺ።
ኦኬ፣ ልጆች የጠየቁኝ ጥያቄ ነው።
እናንተን የምጠይቃችሁ ምክንያቱም እኔ መልስ አላገኘሁም። እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ በውስጧ ምንም አልነበረም። ተስማማን። ከዛ ሰይጣን ኃጢአት ተሰራ፣ ወደ ምድር ተጣለ አይደለ? በዛም ተስማማን። ግን ልጆች ምን አሉኝ? ሰይጣን ወደ ምድር ስጣል፣ እኛም ሰው ምድር ላይ ነበረ። አዳምና ሔዋን ሲፈጠሩ ኤድን ገነት ውስጥ አስቀመጣቸው እግዚአብሔር። አሁን ኤድን ገነት የት ነው አሉኝ። ኤድን ገነት እኔ ምድር ላይ ነው ወይ ሰማይ ላይ ነው ብለው ጠየቁኝ። ምድር ከሆነ ለምን ሰይጣን ወደ እኛ ተጣለ አሉኝ። ሰው ጥያቄውን ለእናንተ ላሳልፍ።
ኦኬ። ኤደን ገነት ምድር ላይ ከሆነ ለምንድን ነው ታዲያ እግዚአብሔር ሰይጣንን ወደ እኛ የላከው ነው አይደል? ኦኬ፣ ሰምታችኋል። እንግዲህ መልስ አምጡ። ለምንድን ነው የሚመስላችሁ? መልስ አምጡ። ጥሩ ጥያቄ ነው።
እኔ የሰይጣን ስራ ይጋለጥ ዘንድ ነው። ምክንያቱም እግዚአብሔር ብዙ ሰዎችም ይጠይቃሉ ይህንን ጥያቄ። ሰይጣን ወደ እኛ አውቆ ለቀቀብን፣ እኛ እንዴት አንሳሳት? በሱ ፊቱ እንኳ የነበሩ መላእክቶችን ይዞ የወረደውን ሰይጣን እንዴት እንቋቋም የሚል ጥያቄ ለአለማመን ያመጣሉ። እግዚአብሔር ወዲያውኑ ሰይጣንን ማጥፋት አልኩት አይደለም። እግዚአብሔር አጥፊ አምላክ አይደለም፣ የፍቅር አምላክ ነው እና ሁሉ ነገር በመላእክትም በሰውን ፊት ግልጽ እንዲሆን ስለሚፈልግ ሰይጣን ይምጣ። ሰይጣን ቢመጣ እኮ እኛ እኮ አእምሮ ያለን ሰዎች ነን። ከእግዚአብሔር ጋር ስምምነት እግዚአብሔር እኮ ባርኮ ቀድሶ ሁሉን ነገር አስተካክሎልን ያለውን የእግዚአብሔርን ድምፅ እየሰማ እንድንኖር የተፈጠርን ማሰብ የምንችል ሰዎች፣ ከምንም እንስሳት በላይ አድርጎ የፈጠረን ማሰብ የምንችል ሰዎች ሆነን የተፈጠር ነው። በዚህም በመተማመኑ ምንም ይምጣለን በምርጫ ነው በቃ እግዚአብሔር በምርጫ እንድናደርግ ስለሚያምን ከሱ የተሻለ ነገር ወይ በኃይል እኔ ነኝ ከኔ የሚሻል የለም ብሎ በኃይል ሳይሆን አምነንበት አውቀንበት እንድንገባ ስለሚፈልግ ምድርም ተጣለ የትም ተጣለ ሰይጣንን ድምፅ መስማታችን ነው እንጂ ለእኛ ችግር የፈጠረው ሰይጣን በምድር ቢኖር ካልሰማ ነው። ሰይጣን የማያስገድለንም እግዚአብሔር የማያስገድለንም እና ይሄ ለመጥፋታችን ምክንያት የሚሆን ጉዳይ አይደለም። ግን ስራው ይገለጥ ዘንድ ነው። ሰውም አሁንም ቅድምም ተናግሬያለሁ፣ የሰይጣን አሰራር ነው እግዚአብሔር አሰራር ምስክር ሆኖ የምታዩ ለእኛ ሰላም የሚሰጠን ብለን ስናስብ ማንም ሕፃን የተማረም ያልተማረም ይሄን ለራሱ መስረድና ማወቅ ይችላል። መቀበልና ለመቀበል የራሱ ጉዳይ ነው እንጂ እና ይሄ ለአለማመን የሚመጡ ምክንያቶች ናቸው። አለ እኮ ጊዜ ዘላለም እኮ ከሰይጣን ጋር አብረን አንኖርም እኮ ፍርድ አለ። ግን አውቀን በትክክል በነፃነት እግዚአብሔር መልካም ፍቅር እንደሆነ ታጋሽ እንደሆነ የእግዚአብሔር ስራ ዘላለማዊ እንደሆነ ይህን አውቀንበት እንድንኖር ስለሚፈልግ ነው ብዬ ነው እኔ ሀሳብ የሚሰጠው።
እግዚአብሔር ይባርክሽ። ሌላ ሀሳብ ያለው ተጨማሪ ሀሳብ ያለው ልትናገር ነው ወይ?
እንግዲህ ጥቅሶች አሉበት እዛ ይለኝም። ሰይጣን እግዚአብሔር መንግስት ሲባረር ራሱ እዚህ ማረፊያ አገኘ። ሔዋንን ስጠይቃት ተቀበለችው። አይ ቲንክ ማስተናገጃ ነው ያገኘው። በእግዚአብሔር መንግስት ሊቆይ አልቻለም። መጣል ነበረበት። ከዛ ወጣ ተጣለ። ከእግዚአብሔር መንግስት መጣሉ ይናገራል። ከዛ ግን ሲመጣ ከፍጥረታት ሁሉ ሰይጣንን ያስተናገደና የተቀበለ እዚህ ምድር የተፈጠረ የሰው ልጅ ነው። ከዛ ስልጣኑን ለሰይጣን በማሰከባቸው ገዢውነትን ቦታ ወሰደ። እዚ እንደሰለጠኑ ምድር እንደሰለጠኑ እንዲገዟት አዳምና ሔዋንን ነው እግዚአብሔር ያለው። እነሱን ሲያሸንፋቸው ሲያጣላቸው የዚህ ምድር ገዢ ሆነ። እና ከዛ በኋላ ግን የምናየው እግዚአብሔር ከሰይጣን ቁጥጥር ሰዎችን እንዴት አርጎ ሊያድን የሰራውና እየሰራ ያለውን ነው የምናየው። እና ተቀበሉት አስተናገዱት።
እሺ እግዚአብሔር ይባርክ። ሌላ የሚጨምር ሰው ካለ ግዴ እየሄደ ስለሆነ የሚጨምር ሰው ካለ
እንግዲህ ልጆቹ በዚህ እድሜ የሚጠይቁት ጥያቄ የሁሉም ሰው ጥያቄ ነው። ልጆች ብቻ አይደሉ የሁሉም የአዋቂዎችም ጥያቄ ነው። እነሱ እንደውም የአዋቂዎችን ጥያቄ ነው የጠየቁት። ለመሆኑ እግዚአብሔር ሰይጣንን አልወረወረውም ወደ ምድር? ወርዶ ነው ወርዶ መጣ። እሱ ነው ወርዶ የመጣው። በሰማይ ቦታ ያጣው በጦርነት ነው ይላል በራእይ ዮሐንስ። እንደዛ ነው አይደል? መልአኩና ሚካኤል ጦርነት አድርጎ ተሸንፎ ነው። ጦርነቱ ምን አይነት ጦርነት ነበረ? የተመተርየት ነው ወይስ ሃይድሮጂን ቦምብ ነው ወይስ የኛ ሀገር የሶር መጫሜ የሚባል አራት ዘርጣጭ ጦር ነው ወይስ ምን ነበር የተጠቀመው? በሰማይ ስፍራ ጦርነቱ ሚካኤል እና መልአክ ምን አይነትን ነበር የተጠቀሙ? መጽሐፍ ቅዱስ ምን ይላል? ምን አይነት ጦርነት እንደተጠቀሙ? ጦርነት ብቻ ነው የሚለው። ጦርነቱ ምን እንደሆነ ብዙ ሰዎች አያውቁም። የፍቅር ጦርነት ነው የነበረው። በየሄደበት ቦታ ላይ እግዚአብሔር ዝም አለው። ሁለ ጊዜ እየመጣ አንድ ሶስት ጊዜ መጥተዋል ትላለች ኤለን ዋይት። በእኛ በምናምነው ሶስት ጊዜ አረ የማደርገው ነገር ልክ አይደለም፣ ምንድን ነው እያደረግሁት ያለ በቃ ብሎ ሶስት ጊዜ ሶስቱንም ጊዜ መጥተው እኔ ምን ነው ይህንን ሁሉ መላእክት ይዤ ለምንድን ነው እግዚአብሔርን ይቅርታን የሚጠይቀው እያለ ሶስት ጊዜ በቃ ሞክሮ ነበረ ይቅርታን ለመጠየቅ። ግን በቃ በልቡ አመፃ በዛበት፣ ወይም ደግሞ ይሄ ጠማማነት ወደ ራሱ እኔ ከማንም አላንስም፣ ከማናንሼ ከማንም አላንስም፣ መላእክት አሉኝ፣ የእግዚአብሔር መንግስት እገለብጣለሁ ብሎ ብዙ ጊዜ በሚቃጣበት ጊዜ ሁሉ እግዚአብሔር በሚያስበው በሀሳቡ ውስጥ ሁሉ ስለነበር ሚካኤል ኢየሱስ ክርስቶስ ነው። ቅድም እንዳነበብነው መጽሐፍ እያንዳንዱ ነገር በማን ነው የተፈጠረ ይላል? በክርስቶስ ነው አይደል? ክርስቶስ እያንዳንዱን ሀሳቡን ወይም ደግሞ የሚያስበውን የሚያደርገውን የሚያቅረውን ሄዶ እያንዳንዱን መልአክ በሚያታልልበት ጊዜ ሁሉ ያያል? አያይም? ያውቃል፣ እያየው ነው እያንዳንዱን ነገር። እግዚአብሔር የማያውቀውንና የማያየውን አይሰራም ስላልነበረ ሁሉንም ምስጢር አወቀበት። እግዚአብሔርን ለመደምሰስ ወይም ለመገልበጥ አይችልም፣ ግን በልቡ ይመኝ ነበር። እሱን ነው በመስቀል ላይ እንዲያደርግ የፈቀደለት። ፈቅዶ ነው ህይወቱን የሰጠው፣ እሱ ምን ያህል እንደሚያረከው ለማሳየት። ወደ ጥያቄው እንመለስ። ለልጆች ይህንን እንድታነብ እፈልጋለሁ። እንግዲህ ለልጆች አንተ ነጥ ስለጠየቅ ነው። ዮሐንስ ማለት ዘፍጥረት ምዕራፍ 1 ቁጥር 26ን እና ምዕራፍ 2 ቁጥር 7ን አንብብ። ምንድን ነው የሚለው? ሁላችን የምናውቀው ጥቅስ ነው። ጀነሲስ ቻፕተር 1 ቨርስ 26 እና ልጆቹ እሱን እንዲያረቡ ስጣቸው። ምንድን ነው የሚለው? ሁላችንን እናዳምጥና እንስማውስ ምን ይላል?
እግዚአብሔር ማለት ሰውን በመልካችን እንደምሳሌያችን እንፍጠር፣ የባህር አሳዎችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የምንቀሳቀሱትንም ሁሉ ይግዙ።
ያ እና ሁለተኛው ምዕራፍ 2 ቁጥር 7
ምን ላይ እንፈሲት እንደሰጣለና በምድር ሁሉ ላይ ስለሚል በምድር ላይ ሰዎች ምድር ላይ እንደተፈጠሩና ምድር ላይ እንደሆኑ እንዲከለጠው ነው ማለት እንዲያስተውሉ እንደተጠየቀና ምድር ላይ ስለሚል በምድር እንደሆነ ዛው
ኦኬ።
እና ሁለተኛ ሁለት ምዕራፍ 7 ቁጥር ምንድን ነው ማለት?
እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የህይወት እስትንፋስ አፍ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ።
የማን ነው የማንን ህይወት ነው የተቀበሉ ሰዎች?
እግዚአብሔር።
እናም ደግሞ የተፈጠሩት በማን ባህሪ ነው?
እግዚአብሔር።
መላእክት በማን ባህሪ ነው የተፈጠሩ?
በእግዚአብሔር
ነው። መላእክት ቃል ብቻ ናቸው። ሰው ብቻ ነው የእግዚአብሔርን ባህሪና የእግዚአብሔርን መልክ የእግዚአብሔርን ቅርጽ የያዘው። መላእክት እኮ ክንፍ አላቸው አይደል እንዴ?
አዎ።
ምባር እግዚአብሔር ሰው ክንፍ የለው። ቃል መሆኑን የሚታወቁት አንዱ ምልክት እሱ ነው። ሌላ ደግሞ መላእክት አገልጋዮች ናቸው እንጂ ነገስታት አይደሉም። ሰው ግን ንጉስ ነው። ለመንግስት ለአስተዳደርነት ለስልጣን ነው አይደለም የተፈጠረው? ነው አይደለም?
ነው።
ከፍጥረቱ ሰው ሙሉ በሙሉ የምድር አስተዳዳሪ ወይም ደግሞ የምድር ገዥ ወይም ደግሞ እንዲጠናቀቅ ለኃላፊነት ሙሉ በሙሉ የኃላፊነት ባህሪ የማን ባህሪ ነው? የእግዚአብሔር ባህሪ ነው። ስለዚህ ሰው ከመላእክት በበለጠ በእግዚአብሔር ማንነት ተክኖ የተፈጠረ ፍጥረት ስለሆነ ሰይጣን ወደዚህ የመጣበት ዋና ምክንያት ወደዚህ ምድር የመጣበት ዋና ምክንያት በቅናት ነው። እንግዲህ እግዚአብሔርን ለማጥፋት አልቻልኩምና አትሊስት መከራን ለሰዎች ባመጣ እሱን የሚጎዳዋለሁ፣ በሰማይ ሊጎዳው አልቻልኩም፣ አሁን ወደ ምድር መጥቼ የእሱን የሆነውን አትሊስት ገና ህፃናት ስላሉ ሁሉም ነገር ገና ልጆች ነበሩ፣ ሁሉን ነገር ያውቃሉ። ስለዚህ እነዚህን በልጅነታቸው ልቅቃቸው ወይም ልጉዳቸው ብሎ መጣ። በዛን ጊዜ እነሱ አልበሰሉለትም ለእግዚአብሔር እንደተፈጠሩት አልበሰሉምና አስተናገዱ። ቅድም ጋሽ በየነ ሀሳብ መልሷል። በትክክል ልክ የሆነ ነው ሀሳብ ነው የተመለሰው። አስተናገዱ በአስተናግዱ ጥሩ ነበር። አናይ አንድ ቃል ብቻ ነው አይደለም። ስታስተናግድ ያልሆነ ውሸት ማሸት ጀመረ። እግዚአብሔርን እንዳትመስሉ ነው ብሎ አለው። እግዚአብሔርን እንዳይመስሉ ነው ሆኖ ነው የተፈጠሩ። ውሸት አንዳንድ ጊዜ ከሰዎች ጋር ስንናገርና ሀሳባቸውን የውሸት ንግግር ስናስተናግድ በቃ እውነት ይመስለንና በቃ እዛው ትሪፕ እንሆናለን። ተሳሳታች እኮ ተሳሳተች ነው እንጂ የሚለው ኃጢአት ሰረች አይደለም። ኋላ ነው ኃጢአት የተሰራው። ሔዋን በማስተናገድ እንደዚህ ያለ ንግግር ማስተናገድ አልነበረባትም። እግዚአብሔርን እንዳትመስሉ ነው ይህንን ፍሬ እንዳትበሉ የተደረገው። ያቺ ቦታ ናት ኪ ፖይንቱ። አዳምና ሔዋን እኮ እግዚአብሔርን መስሎ ነው የተፈጠሩ። የእሱን ባህሪ ተቀብለው ነው የተፈጠሩ። ስልጣን ተሰጥቷቸው ነው የተፈጠሩ። በምድር ላይ እንዲነግሱ ነው የተፈጠሩ፣ ወይም ደግሞ እንዲያስተናግዱ ምድርን ሁሉ በሚያስፈልገው ለምድር ሁሉ ፍጥረታት ሁሉ ስም እንዲሰጡ ለፍጥረታት ሁሉ ኃላፊነት ተሰጥቷቸው የተፈጠሩ ሰዎች ከሰማይ ሲወጣ ተገዶ አይደለም የሚወጣው፣ ወዶ ነው። ከዛ በቃ የሚያደርገውን አጣ። በሰማይ ፍቅር ብቻ ነው ያለው። እሱ ያደረገውን አንድ ሶስተኛው መላእክቱን ባነሳለው እግዚአብሔር ከፍቅር በቀለ ለእሱ ያሳየው ነገር አልነበረም። የሰማይ መንግስት የፍቅር መንግስት ስለሆነ በፍቅር መንግስት ለመኖር ስላልወደደ ስላልቻለ በልቡ ውስጥ ጠማማነት ስለተገኘበት ቅንነት ስላጣ በእግዚአብሔር መንግስት ውጣ ብሎ አላባረረውም እኮ። እራሱ ለመኖር አልቻለ። በሄደበት በገባበት በወጣበት ከነመላእክቱ ያየው ፍቅር ብቻ ነበር። ምክንያቱም ቅዱሳን መላእክት ከፍቅር በተቃይ ሌላ ነገር አያውቁም። አብም ወልድም መንፈስ ቅዱስን ከፍቅር በተላይ በጥርቃት ሌላ የሚያውቁት ነገር አልነበረም። ስለዚህ የፍቅር ኃይል ነው በሰላም በሰማይ ያሸነፈው። ስለዚህ አሁንም እግዚአብሔር የሚያሸንፈው በፍቅር ኃይል ነው። ደግም በዛን ጊዜ እኛን ፈጠረን። እንግዲህ ወድቀናል፣ እንደዚህ ያለ ችግር ገጥሞናል። ለልጆቹ የምትነግረው ጋጭ ያኔው ለእኛም ለሁላችንም መሆን ያለበት በዛን ጊዜ ፈጠርን። በዛን ጊዜ ተፈጠርን። ዛሬ ግን አልተፈጠርንም። ያዕቆብ ምዕራፍ 1 18 ቁጥርን አንብብ ጋሽ ዳንኤል። ያዕቆብ ምዕራፍ 1 18 አምስትንም ጭምር ጨምር፣ አምስትን እና 18ን በአንድ ላይ አንብብ። አምስት ምንድነው የሚለው ጋሻን? ያው
አምስት ከእናንተ ግን ማንም ጥበብ ጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለሁሉም ይሰጠዋል።
ልክ ነው።
ስምንት ደግሞ ለፍጥረቱ የበኩራት አይነት እንድንሆን በእውነት
ለፍጥረቱ በኩራት እንድንሆን እግዚአብሔር አምላክ በቃሉ አስቦ ወለደን ነው አይደለም የሚለው። እንደውም ድሮ ተፈጠርን ዛሬ ግን በህይወቱ ተወልደናል። እግዚአብሔር ይመስገን። ስለዚህ ብዙ ማብራሪያና መግለጫ የሚጠይቅ ጥያቄ ነው የጠየቁት። ሌላ ጊዜ በበለጠ እናብራራለን። ለጊዜ ለሰንበት ትምህርቱ ይሄ ይበቀናል ብዬ ነው።
እሺ፣ እግዚአብሔር ይስጥልን ስለተሰጡ ሀሳቦች ሁሉ። መጀመሪያ ኃጢአት የተጀመረ ማን ጀመረ ብለን ስንል ኃጢአት ምድር ላይ ብቻ አይደለም የነበረው የተጀመረው እና ምንድነው ራእይ ምዕራፍ 12 በቃልም ስንናገረው ነበር። ይሄን ሐሳብ ራእይ ምዕራፍ 12 እንትኖችን ጥቅሶቹን እጻፋቸው ለልጆቹ ለማስረዳት። ቅድምም የተባሉትንም ጥቅሶች ከጻፋችሁ ጥሩ ነው። ራእይ ምዕራፍ 12 ቁጥር 7 እስከ 9 ድረስ እንደዚህ ይላል፣ በሰማይም ጦርነት ሆነ፣ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ፣ ዘንዶውና መላእክቱም መልሰው ተዋጓቸው፣ ነገር ግን ድል ተመቱ፣ በሰማይም የነበራቸውን ስፍራ አጡ። ታላቁ ዘንዶ የጥንቱ እባብ ተጣለ፣ እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለምን ሁሉ የሚያስተው ነው። እርሱ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ስለዚህ እንግዲህ ይሄ ጦርነት የተጀመረው ወይም ደግሞ ኃጢአት የተጀመረው በምድር ሳይሆን በሰማይ ነው ማለት ነው። ይሄ የኃጢአት ጠንሳሽ የሆነው ዲያብሎስ ተብሎ ስሙ የተቀየረው መጀመሪያ ማን ነበረ? ሉሲፈር እንጂ እግዚአብሔር ሰይጣንን አልፈጠረም። ሲጀመር እግዚአብሔር ራሱ ለምንድን ነው ሰይጣንን ወደዚህ ምድር ወረወረ ከማለታችን በፊት እግዚአብሔር ለምን ሰይጣንን ፈጠረም ማለት እንችላለን። እግዚአብሔር ግን ሰይጣንን አልፈጠረም። እግዚአብሔር የፈጠረው ሉሲፈርን ነው። ሉሲፈር ግን በሕዝቅኤል ላይ በኢሳያስ ላይ እንደምናነበው ወደ አንተ አረጋለሁ በቃ እኔ እግዚአብሔር መሆን ነው ፈልገዋል እና አመጽ እና ይሄንን አመጽ የጠነተው ራሱ በራሱ ለምን እግዚአብሔር የፈጠረው ፍጥረት ሁሉ በነጻነት ነው የተፈጠረው ሉሲፈርም ይሄ ነጻነት ፈጥሮት ነው የተፈጠረው ነጻነቱን ግን አላግባብ ተጠቀመበት ነጻነቱን እግዚአብሔርን ከማምለክ ይልቅ ነጻነቱን በእግዚአብሔር ላይ ለማመጽ ተጠቀመበት ስለዚህ እንግዲህ ኃጢያት የጀመረው እዛ ነው ማለት ነው በሱ ማንነቱ ተጀመረ እንቢ በማለቱ ተጣለ ወደ ተጣለ ወደ ምድር ተጣለ አሁን እግዚአብሔር የፈጠረው አንድ ዓለም ነው ወይ ብለን ስንል አንድ ዓለም አይደለም እግዚአብሔር የፈጠረው በዕብራውያን ምዕራፍ 1 ቁጥር 1 እና 2 ላይ ስናነብ ምንድነው የሚለው ዕብራውያን መጽሐፍ ምዕራፍ 1 ቁጥር 1 እና ቁጥር 2 ላይ እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ማደረገውና ዓለማትን ይላል ዓለማትን በፈጠረበት በልዩ ለኛ ተናገረን ይላል ስለዚህ እግዚአብሔር የፈጠረው አንድ ዓለም ሳይሆን ዓለማትን የፈጠረው እግዚአብሔር ከአንድ ዓለም በላይ ነው የፈጠረው ነገር ግን ሰውን ግን የፈጠረው የት ነው ቅድም በፍጥረት ምዕራፍ 1 ቁጥር 26 ላይ አንብበናል እንዲሁም ደግሞ ምዕራፍ 2 ቁጥር 7 ላይ ስናነብ ሰው ከየት ተገኘ ነው የሚለው ከምድር ተገኘ ከምድር አፈር አበጀው ይላል ከምድር ተገኘ ለሰው ግን መፈጠሪያ የተደረገው ግን ይህች ምድር ናት ለሰው የተፈጠረለት ይህች ምድር ናት ለሰው የተፈጠረለት እግዚአብሔር የፈጠረው ይህች ምድር ለሰው ነው የፈጠረው ስለዚህ አንደኛ የሰርክ ተጀመረ የጦርነት ተጀመረ ኃጢያት ተጀመረ ሰማይ ነው ምድር ብቻ አይደለም ማለት ተጀመረው ምድር ይቀጥለው ሰይጣን ተወረወረ እንጂ ሰይጣን በመወርወሩ አይደለም ምድር ግን የተረገመችው ሰይጣን ስለተወረወረ ሳይሆን አዳምና ሔዋን ስላልተበዙ ነው እሾህና ሜካላ እንኳን የለም አልተፈጠረም እነሱ ኃጢያት ካደረጉ በኋላ ግን ምድር ሁሉ ተረገመ እሾህና ሜካላ ታውጣለ እና አፈርነህና ወደ አፈር ትመለሳለህ እዛው ወጣባትን ምድር ደግሞ አርሰ ጥረህ ግረህ በራበወል በላብ ወስ በላለህ ማለት ስለዚህ ተፈጠረው ሰው ከምድር ነው እና ሰይጣን ደግሞ ሰይጣን ሳይሆን ሉሲፈር መጀመሪያ የነበረው ሰይጣን በሆነ ጊዜ ወደዚህ ምድር ተወረወረ ወደዚህ ምድር ሲወረወር ሰይጣን by the way ወደዚህ ምድር ተወረወረ አይደለም ሰዎች አጠፍተዋል አዳም እና ሔዋን ኃጢያት ያልነካው ማንነት ይዘው ነበር ኢየሱስ ክርስቶስ የተወለደው ግን እኛን ለማዳን ሲወለድ ከምንድን ነው የተወለደው ከአብርሃምን ዘር ይዟል እንጂ መላእክትን ዘር አልያዘም በዕብራውያን ምዕራፍ 2 ቁጥር 14 ላይ ደን እናገኛለን ዕብራውያን ምዕራፍ 2 ቁጥር 14 ላይ እናነብ ምንድነው የመላእክትን ዘር አልያዘም ያብርሃም ነው ይላል ስለዚህ የኔና የናንተን ስጋ ነው ያለው ኢየሱስ ክርስቶስ ግን ቀድም አማረች ይሄ ፍቃድ ወይም ምርጫ በምርጫው ነው ብላ ይተናገረች ቃል አለና ምንድነው የሰው ልጅ ስለመረጠ እንጂ ባይመርጥ ግን ኃጢያትን አለማድረግ ይችላል ለምን ኢየሱስ ክርስቶስ በኃጢያት የወደቀ ማንነት ይዞ እንኳን ያንን ስጋ ይዞ በርግጥ እሱ ከወንድ ፈቃድ አልተወለደ ከመንፈስ ነው የተወለደው ያንን ይዞ ኢየሱስ ክርስቶስ ሰይጣን ሲፈትነው አልነበር እንዴ እንደገና ለሔዋን እኮ ያቀረበላትን ጥያቄ ለኢየሱስም አቀርቦለታል ለሔዋንም ቢል ያላት መብላት ነው ግን የሚበሉበትን ምክንያቱ ይለያያል ሔዋንን ቢያላት እንደ እግዚአብሔር ትሆኛለሽ ብሎ እሱም ደግሞ የእግዚአብሔር ልጅ ስለሆንክ ይህንን ድንጋይ እስዳቦ ነው ብለህ ብለው አለ ስለዚህ ለሁለቱም የመብላት ጥያቄ አቅርቧል ግን ኢየሱስ ግን ምንድን ነው ያለው አይ ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራና በውሃ ብቻ ሰው አይኖርም ብሎ አለ እና ስለዚህ ምንድን ነው እዚህ ምድር ላይ በመጣሉ አይደለም የሰው ልጅ ኃጢአት ሊያደርግ የቻለው እዚህ ምድር ላይ ስለተጣለ ሰይጣን ሳይሆን ሰዎች ከእግዚአብሔር ይልቅ ሰይጣንን ለመስማት ስለፈለጉ ነው ያቺ ልክ ሰይጣንም ለመሆን የቻለው በምርጫው እንደሆነ ሁሉ መጀመሪያ ሉሲፈር ሆኖ ተፈጥሮ የሚጋርድ ፍሪድ የነበረው እሱ ሉሲፈር ወደ ፈጣንነት ለመቀየር የራሱ ምርጫ ነው የነበረው። ሰውም ደግሞ ኃጢያት ለማድረስ የራሱ ምርጫ ነው የነበረው ማለት ነው። ሰው ሮቦት ሆኖ ሳልተፈጠረ ነው። ትልቁ ሚስጥር ሰው ሮቦት ሆኖ አልተፈጠረ። ሰው እግዚአብሔር የፈጠረው አውቆ ፈልጎ እንዲያመልከው ነው እግዚአብሔር ሰው የፈጠረው። እንደገና ሌላው ደግሞ ፖይንት ደግሞ ምንድነው? ቅድም ሰንበት ትምህርታችን ላይ ስናጠና ዓለም ከመፈጠሩ በፊት ነው እግዚአብሔር ለኛ የመዳንን ስራ ያሰጠው የጨረሰልን። እሱን ቅድም ብያለሁ። አዳም ኃጢያት ሰርቶ ቅጠል ባገለደመ ጊዜ እግዚአብሔር የበግ ለምድ ሰጥቶት ያንን ቆዳ ሲሸፈን ያደረ ቆዳ የሚገኘው ከሞተ እንስሳ ነው። ያ ማለት ያንን የሚያሳየው ኢየሱስ ክርስቶስ ዓለም ሳይፈጠር መሞቱን እሱን በጴጥሮስ እናነባለን፣ በራእይ መጽሐፍ እናነባለን። እንደዚሁም ደግሞ በጳውሎስ መጽሐፎች እናነባለን። እና ስለዚህ እግዚአብሔር ለሰው ልጆች ነፃነት ሰጥቶ ስለፈጠራቸው ሮቦት መሆን ስለማይገባን ፈልገኑ ማምነት ስላለብን፣ ይሄ ደግሞ ለሰው ልጆች ብቻ አይደለም ለሉሲፈርም ጭምር የተሰጠው ማንነት ነው። ሉሲፈር የመምረጥ ነፃነት ባይኖረው ኖሮ ኃጢአትን ለማድረግ አይነሳም ነበር፣ አይፈልገውም ነበር ያንን ነው። እና እግዚአብሔር የነፃነት አምላክ ነው። ፍቅርና ነፃነት አይለያዩ። ፍቅርና ነፃነት አንድ ላይ የሚሄዱ ነገሮች ናቸው። እና ስለዚህ እግዚአብሔር አንደኛ ፍቅር ስለሆነ፣ ሁለተኛ ፍቅር በመሆኑ ምክንያት ነፃነት ሰጥቶ ለሰው ፈጠረው። ከዛም ደግሞ ሌላው ደግሞ ትልቁ ነገር ደግሞ እግዚአብሔር ገና የሰው ልጆች ሳይወድቁ በፊት የመዳንን እቅድ አዘጋጅ ሆኑ ሰዎችን የፈጠራቸው። ያ ማለት የሰው ልጅ እንደሚወድቅ እግዚአብሔር ያውቅ ነበር። ስለዛ አስቀድሞ በራሱ ተማምኖ ነው በአጭር ቃል እግዚአብሔር ሰውን የፈጠረ። ራሱ ይቅር የማለት ኃይል እንዳለው እግዚአብሔር ስለሚያውቅ እና እንደገናም ደግሞ ያንን የመዳኛ እቅድ አዘጋጅቶ ነው የሰው ልጆች የፈጠራቸው። እና ምድር ግን በሁለት ጥቅሶችን ላንስ። የሰው ልጆች መጀመሪያም የተገኙት ከምድር እንደሆነ እስካሁን ተናግሬያለሁ። በኋላም ደግሞ የሰው ልጅ በማቴዎስ ወንጌል ምዕራፍ 5:5 ላይ እንደሚለው ማቴዎስ ወንጌል ምዕራፍ 5:5 ላይ የዋሆች ብፁዓን ናቸው ምንን ይወርሳሉ ነው የሚለው ምድርን ይወርሳሉ ይላል። ማቴዎስ ወንጌል ምዕራፍ 5:5 ላይ የዋሆች ብፁዓን ናቸው ምንን ይወርሳሉ ምድርን ይወርሳሉ ብሎ ይናገራል። ሌላው ጥቅስ ደግሞ በራእይ መጽሐፍ መጨረሻ ጊዜ የሚሆነውም ሲናገር በራእይ መጽሐፍ ምዕራፍ 21 ላይ ራእይ መጽሐፍ ምዕራፍ 21 ላይ ቁጥር የመጀመሪያው ላይ ነው። ራእይ ምዕራፍ 21 ወደ መጀመሪያው ላይ ገና ስናነብ ምንድን ነው የሚለው? አዲስ ሰማይና አዲስ ምድር ከዚህ በኋላ አውጥቻለሁ፣ ከዚህ በኋላ አዲስ ሰማይና አዲስ ምድር አየሁ። የመጀመሪያው እንግዲህ አስተውሉ፣ ኃጢአት የተጀመረው ሰማይ ነው እና ወደ ምድር ነው የመጣው። የምትታደሰውና አዲስ የምትሆነው ምድር ብቻ አይደለችም። ከዚህ በኋላ አዲስ ሰማይና አዲስ ምድር አየሁ። የመጀመሪያው ሰማይና የመጀመሪያዊቱ ምድር አልፈዋልና ባህርም ከእንግዲህ ወዲህ አይኖርም። ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ስለዚህ ወዴት ነው ስትወርድ አየሁ ያለው ዮሐንስ ራሱ? ወደ ምድር ስትወርድ አየሁ። ማቴዎስ 5:5 ላይ የዋሆች ብፁዓን ናቸው ምድርን ይወርሳልና። የሰው ልጅ መገኛው ምድር ነው የነበረው፣ ቅድም አይተናል። በዘፍጥረት ምዕራፍ 1:26 ምዕራፍ 2:7 የሰው መገኛው ምድር እንደሆነ አይተናል። ይህም ደግሞ እግዚአብሔር የፈጠረ አንድ ሰው አለማትን እንደፈጠረ በዕብራውያን ምዕራፍ 1:1 ይተናል። ከነዚህ ተፈጠራቸው አለማት ለሰው ልጆች መገኛ የተዘጋጀው እና መኖሪያ የተዘጋጀው ምድር ብቻ እንደነበረ አይተናል። ይህ በዚቹ ምድር ላይ ደግሞ ለዘላለም እንድንኖር አዲሲቷ ሰማይና አዲሲቷ ምድር ከሰማይ ስትወርድ እንደታየ ዮሐንስ ይናገራል። ስለዚህ ሰዎች የተፈጠሩት ከምድር ነው፣ የምንኖረው ምድር ላይ ነው። ግን በዚህ በቆሸሸችው ሳይሆን ምዕራፍ 20 ላይ ራእይ ምዕራፍ 20 ላይ ሲጸዳ እናየዋል እና በጸዳው ላይ አዲሲቷ የምትኖረው ማለት ነው። ስለዚህ ለምን ጣለው? እሱ መጀመሪያውን የሚጣል አልነበረ ራሱን ማጥያት ለማድረግ ፈለገ። ከዛም ደግሞ የሰው ልጆች ደግሞ ኃጢያትን ለማድረግ ስለፈለጉ እንጂ እዛ ሉሲፈር ተፈጣረም አይደለም ኃጢያት ያደረጉት። እና እንግዲህ ከዛ በላይ ብዙ ሰዓት ለለም ከዚህ በላይ መነጋገር አንችልም። እና ስለነበረን ጊዜ እግዚአብሔር አምላካችን ይባርከን እናመሰግናለን። እና እንደተጠየቀው ጥያቄ ሁሉ እግዚአብሔር እኛን ሲፈጥረን እንደምንወድቅ ያወቀ ግን ራሱ መጀመሪያ የመዳን እቅድ አዘጋጅቶልን የፈጠረን ፍጥረቶች ነን። ስለዚህ በዛ በተዘጋጀልን የመዳን ስራ እሺ ብለን ገብተን ለዘላለም እንድናርፍ እግዚአብሔር አምላክ ይርዳን። እና ሰንበት ትምህርታችን እዚህ ጋር እንጨርሳለን። ዳንኤል አያና ጸሎታችንን እና ሰንበት ትምህርታችንን እንጨርሳለን።
እሺ እግዚአብሔር ይመስገን። Thank you. ትክክለኛ መልስ ነው። To the point is good. በጣም አመሰግናችኋለሁ ሁላችሁንም። እንጸልይ።
እሺ
እግዚአብሔር አባታችን አምላካችን ጌታ ሆይ ተመስገን ስላደረክልን ነገር ሁሉ ተመስገን። ስለምንሰማው ቃል ስለተጠየቀው ጥያቄና ለተሰጠው ትክክለኛ መልስ ጌታ ሆይ ተመስገን። እውቀትን ለሰጣቸው ጊዜ አግኝተው ላጠኑት ቃልህን ለሚረዱት ለሚገባቸው ለሰዎችም ማስተላለፍ ለቻሉት ሁሉ ጌታ ሆይ እጅግ አድርገን እናመሰግናለን። አባት ሆይ ተመስገን። ጊዜውና ቦታው ሁሉ ጌታ ሆይ ያንተ ነው።
አሜን።
በምድር ላይ እንድትሰፋ ጌታ ሆይ የሁላችን ምኞት ነው። ሁሉ ሰው አንተን እንዲያመሰግን ካንተ እንድማር ጌታ ሆይ ሁሉም ሰው እንዲያከብር ጌታ ሆይ ባለህበት ቦታ በቤተ መቅደስ ጌታ ሆይ ክብርና ምስጋና እንደሆነልህ ሁሉም ሰው እንዲያከብር ጌታ ሆይ እንጸልያለን። አባቴ እኛ ሁላችን ጌታ ሆይ በኑሯችን በምንኖርበት ቦታ ሁሉ በምንሰራው ስራ ሁሉ በምናሳድጋቸው ልጆቻችን ሁሉ ጌታ ሆይ ላንተ ክብርና ምስጋና ይሁን። አባቶይ ጌታ ሆይ ፕሊዝ በአሁኑ ጊዜ ለአንተን ለማያውቁት ያንተን ክብር ለማያውቁት ያንተን ስራ ለማይረዱት ያንተ እውቀት ጌታ ሆይ ከዓለም ተሸፍና ለሰዎች እንዳይረዱ አንተ ያንተን ክብርና ለስራህን ለማይረዱ ሰዎች እንድገባቸውና ካንተ እንድማሩ አንተን እንዲያከብሩ አንተን እንዲያወድሱ እንዲያመሰግኑ ጌታው አእምሯቸውን ልባቸውን ክፈትላቸው።
አሜን።
የዓለም ጌታዬ ባንተ ቁጥጥር ስር እንዳለች ሁሉ ጌታዬ እነሱም ዓለምን ለሚገዙ በዚህ ምድር ላይ ጌታዬ እናስተዳድራቸዋለን ለምሉት ኃይል ያላቸው የመሰላቸው ካንተ በላይ ኃይል ያለው ሰው እንደሌለ ጌታው እንዲያውቁ ጌታው መንፈስ ቅዱስን አውርድልን።
አሜን።
ጌታ ሆይ ስራ ሁሉ ጌታው በዓለም ሁሉ እንዲሰፋ ሁሉ ጊዜ እንጠይቃለን። ጌታው አደራህን ልባችንን የሁላችንም ልብ አንተ ክፈትልን። እውቀታችንን አስፋልን። ያንተን ቃልህን በደም ባርገን እንድንረዳ ካንተ እንድንማር ጌታው እርዳን።
አሜን።
ሁሉ ጌታው አንተ ተረከብ። ከዚህ በኋላ ያለውን ደሞ ላንተን ሰጣለን። አስተምረን ከኛ ጋር እንድትሆን ጌታው እንጠይቃለን። ጊዜውና ቦታውን ተረከብ። በረከትን ለሁሉ የስጥ ለሁላችንም ጌታው እንድታሳልፍና አንተንም ለሚጠብቁ ጌታው እጆህን እንድትዘረጋላቸው እንጠይቃለን።
አሜን።
አገራችን በኢትዮጵያ ምድር ጌታ ሆይ በአሁኑ ጊዜ ሰላምን እንጠይቃለን። ሰላምን አውርድላቸው። ከዚህ በሽታ ጌታ ሆይ አደራህን ጠብቃቸው። በዚህ ጊዜ የሚበሉትን የሚጠጡትን ላጡ ብዙ ወገኖቻችን አሉ ጌታ ሆይ። በዚህ በሽታ ተጠቀው ደግሞ ያልታከሙ ወይ ያልተመረመሩ ብዙዎች አሉ ጌታ ሆይ። አንተ ግን በምሕረትህ ከነሱ ጋር እንድትሆን እንጠይቃለን።
አሜን።
ጌታ ሆይ እንደ ሌሎቹ ሀገር ቴክኖሎጂ የላትም፣ ገንዘብ የላትም፣ ገንዘብም አያድንም። አንተ ግን አዳኝ ነህ። ለሁሉም ጌታ ሆይ አንተ ነህ መድኃኒቱ። ስለዚህ ሁሉ እጃቸውን እንዲዘረጉ አንተ ጌታዬ እንጠይቃለን። በዚች ምድር በዚች አሜሪካ ምድር ስላኖርከን በሰላም ሀገር ስላኖርከን ጌታዬ ተመስገን። ለወንድሞች ለእህቶች ይህንን ሰላም ላጡት እኛ የምናገኘውን ሰላም ላጡት ጌታዬ ያንተን ሰላም እንጠይቃለን። ጌታዬ ቀኑን ሁሉ ከኛ ጋር አሁን በጌታችን በኢየሱስ ክርስቶስ ስም ብለህ አሜን።
አሜን አሜን አሜን።